ይህ መልእክት በኢኩዊፕ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው።
በኢኩዊፕ ሚዲያ እየተዘጋጀ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.equipemedia.com የተሰኘውን ዌብሳይታችንን ይጎብኙ።
ከዚህ በተጨማሪ ኢኩዊፕ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ።
ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪን ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ።
ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ስለሰጠን መልካም ጊዜ እግዚአብሔር ይባረክ። አሁን ሮቢ ሲናገር እንደሰማነው ከሰኞ ጀምሮ መንፈስ ቅዱስ ራሱ ማን ነው መለኮት ነው የሚለውን ከጋሽ ንጉሴ ጋር በአማኙ ህይወት ውስጥ ደግሞ የሚሰራውን ከሮቢ ጋርና ትናንትና ምሽት ደግሞ ከማሙሻ ጋር በአካል ውስጥ በቤተ ክርስቲያን በተለያዩ የጸጋ ስጦታዎች መንፈስ ቅዱስ እንዴት አካሉን እንደሚያነጽ ስትመለከቱ ነበረ። እኔ ያልነበርኩ እናንተ ነበራችሁ ስትመለከቱ ነበራችሁ። ግን ስከታተላችሁ ነበር ያለሁበት ቦታ ሆኜ ፕሮግራሙን ስከታተል ነበር። በጣም መልካም ጊዜ እግዚአብሔር እንደሰጣችሁ እያየሁ ነበር። ዛሬ ደግሞ ከኔ ጋር መንፈስ ቅዱስና ቅዱስ ቃሉ ወይ መጽሐፍ ቅዱስ የእግዚአብሔር ቃልና ቅዱስ መንፈስ እንዴት ተያያዥነት ያለው ነገር እንዳለው ለመመልከት እንሞክራለን። ይሄ ኦፍ ኮርስ ሰፊ ርዕስ ነው። መንፈስ ቅዱስ ከቃሉ ጋር በተያያዘ ብዙ ስራዎች ነው ያሉት። ግን በተለይ አንደኛው ነገር ላይ ትኩረት እናደርጋለን። ቃሉን ከመናገር፣ ቃሉን ከማወጅ፣ ከመመስከር፣ ቃሉን ፕሮፐርሊ ከመረዳት ጋር በተያያዘ መንፈስ ቅዱስ ያለውን ሮል በአገልጋዮች በተለይ በሐዋርያቱ አገልግሎት ውስጥ ለመመልከት እንሞክራለን። ስለዚህ እንደሱ ነው አካሄዳችን። መንፈስ ቅዱስ በብሉይ ኪዳን ዘመን ውስጥ በተለያዩ የእግዚአብሔር ባሪያዎች ይሰራ ነበር። ምናልባት አንዳንዴ መንፈስ ቅዱስን ከአዲስ ኪዳን ጋር ብቻ የምናያይዝ ከሆነ ሌላ ስህተት ውስጥ እንዳንገባ መጠንቀቅ አለብን። በብሉይ ኪዳን መጽሐፍት ውስጥ እንደ አዲስ ኪዳን ባይሆንም ግን የእግዚአብሔር መንፈስ በእስራኤል ልጆች መካከል እግዚአብሔር በጠራቸው ነገስታት፣ እግዚአብሔር በጠራቸው ካህናት፣ ነቢያት ላይ ይመጣ ነበረ፣ ያናግራቸው ነበረ፣ የተለያየ ስራ ይሰራ ነበር እና በዘኍልቍ ምዕራፍ 14 ቁጥር 24 ላይ ያለ አንድ ቃል በማንበብ ልጀምር። ዝም ብዬ ሐዋርያት ስራ ወይም ሉቃስ ወንጌል ላይ መጥቼ ከአዲስ ኪዳን መጀመር እንችላለን። ግን እንዲሁ ወደ ኋላ መለስ ብሎ ይሄ እግዚአብሔር መንፈስ በእግዚአብሔር ባሪያዎች ላይ እንዴት ይሰራ እንደነበረ ትንሽ ማየቱ ጥሩ ስለሆነ ነው። ኦሪት ዘኍልቍ ምዕራፍ 14 ቁጥር 24 ላይ እንደዚህ የሚል ቃል አለ። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል የሚል ቃል አለ። ደግሜ ላንብበው። እግዚአብሔር ስለ ካሌብ የመሰከረው ምስክርነት ነው። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባባት ምድር አገባዋለሁ፣ ዘሩም ይወርሳታል የሚል ቃል ታገኛለች። ምንድን ነው ሀሳቡ? እዚህ ዘኍልቍ ምዕራፍ 14 ላይ ሰላዮች ተላኩ። የከነአንን ምድር ወተትና ማር የምታፈሰው ምድር እንዲያዩት ሰላዮች ተላኩ። ከየነገዱ አንዳንድ ሰው ምረጥና 12 ሰላዮችን ላክ አለው እግዚአብሔር። ከዛ 12 ሰላዮች ተላኩ። ሙሴ ነው የሚልካቸው። ከተላኩት ውስጥ ኢያሱና ካሌብ ሁለቱ ናቸው። ሌሎቹ 10ሩ ደግሞ ስማቸው ተዘርዝሯል። ከየነገዱ ሊሰልሉ ሄዱ። እንደው ያንድ ቀን ስለላ አርጋው አይደለም የመጡት፣ 40 ቀን ነው የቆዩት። 40 ቀን ያችን ምድር ሰልሎ መምጣት ማለት ደንበኛ መረጃ ይዞ መምጣት ይቻላል ማለት ነው። ቆይታቸው ራሱ ይፈቅድላቸዋል እንደዚህ አይነት በቂ መረጃ ይዞ ለመምጣት። ሲሄዱ 12ቱም አንድ ላይ ነው ሄዱ። ሲመለሱ ግን ለሁለት ተከፍለዋል። 10 ለብቻ፣ 2 ለብቻ ሆነዋል። ያመጡትም ሪፖርት አንድ አይነት አይደለም። ያው ማጆሪቲ ሁልጊዜ ቅድማ ስለሚወስድ 10ሩ እኛ ሪፖርቱን እናቅርብ አሉ ለሙሴ የመጡን ነው። እንዴት ነው አላቸው። ምድሪቱ አለች አሉ። ምድሪቱ አለች፣ ወተትና ማርም ታፈሳለች። ይኸው ምድሪቱ የምታፈራውን ፍሬ ወይን፣ በለስ ምናምን ብለው ቅመስ እያሉ ሁሉ አምጥተው ሰጡት። ስ ናይስ፣ ምድሪቱ ካለች በጣም ጥሩ ነው። እግዚአብሔር እንደተናገረው አይነት ምድር ከሆነች በጣም ጥሩ ነው ብሎ ሊደሰት ሲል ግን ብለው አፈረሱት። ግን የሚሞከር አይደለም። እንደው እኛም ራሱ እንደው ተሽለክልከን ሄደን አይተናት መጣን እንጂ የሚሆን አይደለም። ይሄን ሁሉ ህዝብ ይዘህ ገባለው ማለት ማይታሰብ ነው ብሎ ሰበሩት ልቡን የሙሴ። አይሆንም፣ በጣም ረጃጅም ሰዎች አሉ፣ አሜሪካውያን አሉ፣ እንደዚህ አሉ፣ እንደዚህ አይሆንም ብለው አፈረሱት። እና ያመጡት ሪፖርት ባድ ሪፖርት ነው፣ የህዝቡን ልብ ያቀለጠ ሪፖርት ነው። ኢያሱና ካሌብም ደግሞ ሰልለው ስለመጡ እኛ ምድር ሊሰጠን እንናገር አሉ። ምንድን ነው ያያችሁት እናንተ? ልክ እነሱ እንደሚሉት አይነት ምድር ናት። እነሱ ደግሞ ግን አሉና እግዚአብሔር ከወደደን ማለት ምናልባት ወደፊት ከወደደን ሳይሆን ኦልሬዲ ይወደናል እግዚአብሔር። ስለዚህ እንደ ተናገረው እንደ ቃሉ ስለሚያደርግልን እንደ እንጀራ ይሆኑልናል፣ እንሂድና እንውረስ አሉ። እነዛኛዎቹ በፊታቸው እንደ እንጀራ ይበሉናል ነው ያሉት። እነዚህ እንደ እንጀራ ይበሉናል ሲል እኛ ደግሞ እንደ እንጀራ እንበላቸዋለን ይላሉ። የተለያየ ሪፖርት ነው ይዘው የመጡት ሁለቱም ግሩፕ ማለት ነው። በኋላ ህዝቡ በጣም አዘነ፣ ማልቀስ ጀመሩ በእግዚአብሔር ፊት። በቃ እንደውም እኛ የአስሩንም አንቀበልም የሁለቱንም አንቀበልም የሙሴና የአሮንን ማመራር አንቀበልም፣ አዲስ አለቃ ሾመን ወደ ግብፅ እንመለስ እስኪሉ ድረስ የህዝቡ ልብ ነው የቀለጠው። አሁንም በዚህ መካከል ኢያሱና ካሌብ ይጥራሉ። አረ እንደዚህ አስሩ እንደሚሉት አይደለም፣ ግድላችሁም እንወርሳለን ይላሉ። በኋላ እግዚአብሔር በዚህ ጉዳይ ላይ መካከል ላይ ገባና ይሄ ህዝብ እስከ መቼ ነው የማያምንብኝ? ይሄ ህዝብ እስከ መቼ ነው የሚንቀኝ? አለና ስለ ካሌብ ቴስቲሞኒ ሲሰጥ እግዚአብሔር ላንብበው ደግሜ፣ ባሪያዬ ካሌብ ግን ሌሎቹን ተዋቸው እንደማለት እኮ ነው። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ። ምንድን ነው ይሄ ሌላ መንፈስ? መንፈስ ቅዱስ ነው። የተለየ መንፈስ፣ የተቀደሰ መንፈስ። ሌሎቹ እንዳመጡት ሪፖርት ሳይሆን ይሄ የተለየ መንፈስ ከእሱ ጋር አለ አለ። ያ የተለየ መንፈስ ከየት መጣ ለካሌብ ካለን፣ በእግዚአብሔር የተስፋ ቃል ላይ የነበረው ጽናት። ሌላ መንፈስ ዝም ብሎ አይመጣም። ወይም ቅዱስ መንፈስ ከቅዱስ ቃሉ ጋር በጣም የተቆራኘ እግዚአብሔር አወርሳችኋለሁ ብሎ የተናገረው ቃል ላይ ስቲክ ስላደረገ ነው እንጂ ከሌሎቹም ሊለየው የሚችል ሌላ ምንም ነገር ሊመጣ አይችልም። ቅዱሱ መንፈስ ከቅዱሱ ቃል ጋር በጣም የተያያዘ ስራ ነው የሚሰራው። አንዱ ፍርሃቴ ምን መሰላችሁ? አሁን እኔ ለመንፈስ ቅዱስ በጣም መጠማትና በጣም መጓጓት፣ በጣም መጋጋል፣ በጣም ኢንቱዚያስቲክ መሆን በጣም ጥሩ ቢሆንም ቅዱስ ቃሉን የተወ የመንፈስ ቅዱስ ጥማትና ልምምድ ግን ገደል ነው ይዞን የሚገባው። ቅዱሱ መንፈስ ከቅዱሱ ቃል ጋር ነው አብሮ የሚሰራው። መቼ እንዳነበብኩት ባላቅም፣ ብቻ አንድ መጽሐፍ ላይ ምንም ይላል አንብቤ ያለው ሰውየው ቤት ውስጥ ቁጭ ብለው ከሚስቱ ጋር ቤት ውስጥ ቁጭ ብለው ላይክ ሳሎን ቁጭ ብለው መጽሐፍ ሼልፍ ላይ ብዙ መጽሐፍ ተደርድሯል እንደዚህ። እና ባለቤቱን ጠየቃት፣ ውድ ዩ ፕሊስ ጊቭ ሚ ዘ ቡክ አላት። ስንት መጽሐፍ ተደርድሮ ዘ ቡክ ትላለን ወይ? ይህን እንደዚህ የሚለውን ርዕስ ጥቀስና ይህንን መጽሐፍ በለኝ እንጂ ዘ ቡክ እንዴት የቱን አለች። አይ ዘ ቡክ መባል የሚችል አንድ መጽሐፍ ብቻ፣ እሱም ያ ነው ብሎ ወደ መጽሐፍ ቅዱሱ ጠቆማት። ሌሎቹን ታያቸው ማለት አይጠቅሙም ሳይሆን ዘ ቡክ አይደሉም እነሱ። እና እስቲ ያንን መጽሐፉን አላት ይላል። እንግዲህ ብዙ ስላነበበ መጽሐፍ ቅዱስ ከሌሎች መጽሐፎች በፍጹም ልዩ እንደሆነ ቅዱስ እንደሆነ ስለተረዳ ነው ይህንን የተናገረው። የእግዚአብሔር ቃል ቅዱስ ነው። መጽሐፍ ቅዱስ አይደለም የሚለው ራሱ መጽሐፋችን። ምንድን ነው ቅዱስ? ቅዱስ ለእግዚአብሔር የተለየ ማለት ነው ባጭሩ ሲተረጎም። እቃም ይሁን ሰውም ይሁን ቃልም ይሁን ምንም ይሁን የተቀደሰ ከተባለ በመጽሐፍ ቅዱሳችን ለእግዚአብሔር የተለየ ማለት ነው። ለይልኝ፣ ቀድስልኝ ሲል አሁን እንመለከታለን። ከነገድ ውስጥ ለይቶ ከፋሚሊ ውስጥ አንድ ልጅ ቀድስልኝ፣ ለይል፣ ለእኔ ለይልኝ ማለቱ ነው እግዚአብሔር። ስለዚህ የተለየ ወይም የተቀደሰ ማለት ተመሳሳይ ሀሳብ አላቸው። ሌላ መንፈስ ሲባል አሁን ካሌብ ላይ የተቀደሰ መንፈስ፣ ቅዱሱ የእግዚአብሔር መንፈስ በዚህ ሰው ላይ ነበረ። ከሌሎች እንዲለይ ያደረገው እንግዲህ እሱ ነው ማለት ነው። እንምጣ ወደ አዲስ ኪዳን። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እነዛን ዓመታቶች ካሳለፈ በኋላ ወደ ማጠቃለያ ወደ ማብቂያው አካባቢ ይነግራቸው ነበር። ሰው ልጅ እንግዲህ አልፎ ይሰጣል፣ ይሰቀላል፣ ይተፉበታል፣ ይሰድቡታል፣ ይገሉታል፣ ግን ከሙታን በሶስተኛው ቀን ይነሳል ይላቸዋል። ከዚህ ቃል ምንም አላስተዋሉም ይላል መጽሐፍ ቅዱስ። ደግሞ ማለት አሁን አንዳንዱ ነገር ያስተውላሉ፣ ይሄን አሁን አላስተዋሉ። ምን ማለት እንደሆነ እንኳን አልገባቸው። ከዚህ የተነሳ እሱ አልፎ ሲሰጥ በተቀበረበት ሰዓት ብትንትናቸው ነው የወጣው ደቀ መዛሙርቱ። ኢየሱስ ግን ከሙታን ሲነሳ ወደ ተበታተኑበት ነው የመጣው። አንዳንዱ ጠውልጎ ወደ ኤማሁስ እየሄደ ነው፣ አንዳንዱ በር ዘግቶ ተቀምጧል። ተበታትነዋል እንዳለ በዚህ መካከለ የተነሳው ጌታ አንዱ የሄደበት የኤማሁስ መንገደኞች ጋር ነበር። እነዚህ ኤማሁስ መንገደኞች አንዱ በህይወታቸው የሆነው ነገር ምን ነበር? አይምሯቸው ተይዞ ነበር ወይም አይናቸው ተጨፍኖ ተይዞ ነበር ይላል ሉቃስ ወንጌል ምዕራፍ 24 ላይ። ዛሬ በጣም በትኩረት የምናየው ሉቃስ 24 እና ሐዋርያት ሥራ ላይ ነው። ወደ ሉቃስ ወንጌል ምዕራፍ 24 ቁጥር 16 ልወሰዳችሁ ወይም ከ13 ጀምሮ ላንብብ። ሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ስለሆነው ነገር ማለት በነዛ ቀናቶች ኢየሱስ እንዴት አልፎ እንደተሰጠ እንደተሰቀለ እንደሞተ እንደተቀበረ በቃ ይሄው ነው። ለዚህ ነው ተከተለው እንዴ አየር ላይ መቅረት አለ እንዴ በባዶ መቅረት አለ እንዴ በጣም የሚገርም ነው ይላሉ። ወደ ኤማሁስ ይሄዱ ስለሆነው ነገር እርስ በርሳቸው ይነጋገሩ ነበር። ቁጥር 15 ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ለምን ሌላ ደቀ መዝሙር አያቃቆምም? እነዚህ እኮ የሚረቡ አይደሉ? የወደዳቸውን እስከ መጨረሻ ወደዳቸው። ክብር ለጌታ ይሁን። ቢጠወልጉም ተስፋ ቢቆርጡም የማይሆን መንገድ ቢጀምሩም የወደዳቸውን እስከ መጨረሻ ወደዳቸው። ከነርሱ ጋር ይሄድ ነበር፣ ነገር ግን እንዳያውቁት አይናቸው ተይዞ ነበር ይላል። አላ ጠገባቸው ያዋራቸዋል፣ ማን እንደሆነ ግን አይደንቲፋይ ማድረግ አልቻሉ። እንደዚህ አይነት መያዝን እንደዚህ አይነት ያይምሮ መያዝ ያይን መጨፈንን ሊገልጥ የሚችለው ምንድነው ካላችሁ ቅዱስ ቃሉና ቅዱስ መንፈሱ። አሁን እነዚህ ሰዎች ሌላ ሰው ይሆናሉ። የሚገርማችሁ ጴጥሮስም ሌሎች ደቀ መዛሙርትም ተስፋ ቆርጠው ነበር፣ በርዘግተው ያለቀሱ በቃ በጣም ኮንፊውዝድ ሆነው ነበር። እንዴት ከዛ ወጡና ሰው ሆኑ? ጭራሽ የነሱ እምነት እንደገና ታድሶና ተለውጦ ለሌሎች በርግጠኛነት የእግዚአብሔርን ማዳን ማወጅና መናገር እንዴት ቻሉ? ቅዱስ ቃሉና ቅዱስ መንፈሱ በሕይወታቸው የሰራው ሥራ አለ። ልቀጥል። ሉቃስ ወንጌል ምዕራፍ 24 ቁጥር 24 ጀምሮ ደግሞ ላንብብ። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። ለኢየሱስ ነው የሚነግሩት እንግዲህ። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ቃል ነው። ስለ ቃል ነው እየነገራችሁ ያለው። ነቢያት ተናግረው ነበረ መሲሁ እንደሚመጣ፣ አልፎ እንደሚሰጥ፣ እንደሚሰቀል፣ እንደሚገድ፣ እንደሚሞት፣ ከሙታን እንደሚነሳ ተናግረው ነበረ። የመጽሐፍ ቅዱስ እውቀታችሁ ችግር ስላለው ነው አሁን እንደዚህ አይነት ነገር ውስጥ የገባችሁት። ነቢያት የተናገሩትን የማታስተውሉ ወይም ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አልተናገሩም ነቢያት? አላነበባችሁም መጽሐፍትን? ነው እያላቸው ያለው። ይሄን ማለት ይሄን የሚናገራቸው ጀስት ለትችት ምናምን ሳይሆን እንደገና ሪስቶር ያረጋቸዋል፣ ግን አዌር እያረጋቸው ነው። ነቃ በሉ፣ ይሄ የገባችሁበት ህይወት ከቅዱስ ቃሉ ውጪ የሚሆን አይደለም። ይሄ የገባችሁበት ህይወት ከቅዱስ መንፈስ ውጪ የሚሆን ነገር አይደለም። በዓለማዊ ቫልዩ ሲስተም ወይንም በዓለም በሚያቀብላችሁ መረጃ ተሞልታችሁ ይሄን አዲሱን ህይወት አትችሉትም። ስለዚህ ሁልጊዜ ከቃሉ ጋር የተጠበቀ ግንኙነት ይኖራችሁ፣ ነቢያት የተናገሩትን አስተውሉ እንጂ ልባችሁ ይመን ነው እያላቸው ያለው። ቁጥር 27 ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። መጽሐፍ ነው የከፈተላቸው። አይምሯቸው ተይዞ ነበር፣ አይናቸው ተጨፍኖ ነበር። በቃ ተስፋ ቆርጠዋል። በዚህ ተስፋ መቁረጥ ውስጥ ኢየሱስ ምን አድርጎ ነው አይናቸውን የከፈተው? ቅዱስ ቃሉን ነው የከፈተላቸው። ነቢያት ስለሱ የተናገሩትን በሙሴ ህግ ስለሱ የተነገረውን ሁሉ ይተረጉምላቸው ጀመር ይላል። ስለዚህ የእግዚአብሔር ቃል ፕሮፐር ኢንተርፕሪቴሽን ከሌለን በስተቀር መሳታችን የማይቀር ነው ማለት ነው። ተረጎመላቸው። ይሄንን ልቀጥል። አሁንም ቁጥር 31 ምግብ እንብላ ተባባሉ። እራት ሊበሉ ገቡ እነሱ ጋር። ከዛ ቆርሶ ሰጣቸው። ቁጥር 30 አይናቸውም ተከፈተ አወቁትም ይላል። ቅድም አላወቁትም ነበር፣ አይናቸው ተጨፍኖ ነበረ። ይሄ ፊዚካሊ ይሄ አይናቸው ሳይሆን ይሄማ ስላዩት ነው አብረው ሲጓዙና ወደ ቤትም እንብላ ተባብለው የሄዱት። ይሄ የልቦናቸው አይኖች ግን ታውረው ነበር፣ ማየት አይችሉም ነበር። አሁን ግን ቆርሶ ሲሰጣቸው አይናቸው ተከፈተ ደግሞም አወቁት ይላል። እንደገና ቁጥር 44 እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል። ምን ይያላጨው ነው? እግዚአብሔር በከንቱ የተናገረው አንድም ቃል የለውም። ማይፈጸም አንድም ቃል አልተናገረም እግዚአብሔር። ሁሉም የተነገረው ሁሉ ጊዜውን ጠብቆ በሰዓቱ ይፈጸማል። አሁን ስለኔ የተጻፈው ነው ይያላጨው ያለው። ስለኔ የተጻፈው አሁን ነው መፈጸሚያ ሰዓቱ። ስለኔ ምን ላይ ተጽፏል? እንዳለ የብሉይ ኪዳን መጽሐፍት ላይ ማለቱ ነው። በነቢያት መጽሐፍ፣ በሙሴ መጽሐፍና በመዝሙራት ይላል። የብሉይ ኪዳን መጽሐፍት በተለይ አይሁዳውያን በሶስት ነው የሚከፍሏቸው። መዝሙራት የሚሏቸው አሉ፣ የነቢያት መጽሐፍ የሚባላል፣ የሙሴ ሕግ መጽሐፍ የሚባላል። ሶስቱም ተሆል መጽሐፍ ቅዱስ ስለ እኔ ይናገራል እና አሁን ስለ እኔ የተነገረው ሁሉ የሚፈጸምበት ሰዓቱ ነው አሁን ይሄ ብሎ ይህን ይተረጉምላቸዋል። የተጻፈው ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። መጽሐፍትን ያስተውሉ ዘንድ የእግዚአብሔርን ቃል በትክክል ያላስተዋለ ሰው በመንፈስ ተሞልቻለሁ ቢል እንኳን ሲስት እንኳን አያውቅም፣ እኛም አናውቅም። አሁን በመንፈስ ተሞልቶ ነው ይሄን ያረጋው የሚባሉ ግን ከቅዱስ ቃሉ ጋር ኮምፕሊትሊ የሚጋጭ ነገር እንዲህ አይነት ልምምድ ምድራችንን አጥለቅልቆታል። በጌታ ያልሆኑ ሰዎች እስካፋጠጡን ድረስ ነው አሁን ስህተታችን ጎልቶ የወጣው። እንዲህ አሁን አንዳንድ ሰዎች እስቲ ይሄን ይው ይሉኛል። አሁን እኔ መረረኝ፣ እስቲ ይሄን ይው ምኑን አየዋል እ እውስቲ እግዚአብሔር መንፈስ እንደዚህ ያረጋል ይሉኝ ምን እንላለን? የተገለጠ የእግዚአብሔር ቃል ተጥሶ በእግዚአብሔር መንፈስ ስም የሚደረጉ ወንጀሎች በጣም ተበራክተዋል። አሁን ያለንበት ዘመን ትንሽ ያስፈራል። በጣም ያስፈራል። በጣም በቃ ጥንቃቄ የሚጠይቅ ጊዜ ነው። አእምሯቸውን ከፈተላቸው። ምን እንዲያረጉ? መጽሐፍትን እንዲያስተውሉ። አንድ ሰው አይኑ ከተከፈተ፣ አእምሮ ከተከፈተ የእግዚአብሔር መንፈስ በህይወቱ የሚሰራው ምንድነው ካላችሁኝ የእግዚአብሔርን ቃል ፕሮፐርሊ እንዲረዳ ያደርገዋል። መጽሐፉን የወረወረ የመንፈስ ቅዱስ እንቅስቃሴ የሚባል የለም፣ በፍጹም የለም። አብረው የሚሄዱ ነገሮች ናቸው እነዚህ ነገሮች። የእግዚአብሔር መንፈስ የእግዚአብሔርን ቃል ፏ አርጎ ያበራልናል እንጂ የእግዚአብሔርን ቃል እንድንወረውር አያደርገን። ልምምዳችን ምን ይሁን የማይጠየቅ እና መረን እንድንሆን በፍጹም አይፈቅድልንም። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲነበር የሚያደርግላቸው መጽሐፍቱን እንዲረዱ አይናቸውን ይከፍትላቸዋል፣ አእምሯቸውን ይከፍትላቸዋል። እንሂድ ወደ ሐዋርያ ሥራ። እንግዲህ ሐዋርያ ሥራ ምዕራፍ 1 ላይ ስንመጣ ሉቃስ 24 ቁጥር 49 ላይ የገባላቸውን ፕሮሚስ ነው ሲፈጽም እናየው። ኃይል ትቀበላላችሁ የሚል ቃል አለ። ምናልባት እሱን ላንብባት መሰለኝ። ሉቃስ 24 ቁጥር 49 እነሆም አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ። ከላይ ኃይል እስክትለብሱ ድረስ። መንፈስ ቅዱስ ከላይ የሚመጣ ነው። ቅዱስ ቃሉ ከላይ እንደመጣ ቅዱስ ቃሉ በቅዱሳን በኩል ተጽፎ የተሰጠን ነው። ምንጩ ግን ከላይ ነው እግዚአብሔር ዘንድ። ልክ እንደዚሁ ቅዱሱ ቃል ከላይ እንደመጣ ቅዱሱ መንፈስ ከላይ ነው የሚመጣው ይላል። ከላይ ይሄ ፕሮሚስ ተገብቶላችኋል፣ ጠብቁት። ይሄንን ፕሮሚስ ኃይል ከላይ ትለብሳላችሁ፣ ጠብቁ አላችሁ። ይሄንን ኃይል መልበስ ማለት ቃሉን ለመወርወር ግን አይደለም። ቃሉን እንደውም በደንብ አጥብቆ ለመያዝና ለመረዳት ነው ይሄ ኃይል የሚያስፈልጋቸው። ትለብሳላችሁ ተብለዋል፣ እሺ ብለው እየጠበቁ ነው። ሐዋርያት ሥራ ምዕራፍ 1 ላይ ስንመጣ ጌታ ኢየሱስ ክርስቶስ ምን እንዳረገ ተመልከቱ። ቁጥር 3 መጀመሪያውን ሉቃስ ስለሆነ ጻፊው ሉቃስ ወንጌል ላይ ጽፌልህ ነበር ይለዋል ቴዎፍሎስን። ከዛ ይቀጥልና መጀመሪያውን ነገር ጻፍኩ፣ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው ይላል። ስለ እግዚአብሔር መንግስት እየነገራቸው ማለት ከሙታን ከተነሳ በኋላ 40ውን ቀን ምንድን ነው ስራው ካላችሁ ማስተማር ነበር ኢየሱስ። አሁንም ከስክሪፕቸር ጋር የተያዘ ስራ ነው የሰራው። ያስረዳቸዋል፣ ስለ እግዚአብሔር መንግስት ያስረዳቸው። የእግዚአብሔር መንግስት እንደዚህ ናት እያለ ያስተምራቸዋል፣ ይነግራቸዋል። 40ኛው ቀን ደረሰ። በእርግጥ 40ኛው ቀን ከመድረሱ በፊት እነሱ የእግዚአብሔር መንግስት እያለ ያስተምሯቸው የእስራኤል መንግስት ይሉት ነበር። none of your business ነው ያላችሁ። ስለ እስራኤል መንግስት ላወራ አይደለም እኔ መጣሁት። በጣም ስለሰፊ ነገር ነው መናገራችሁ። ዓለሙን እንዴት እንደምትደርሱ በወንጌል ይሄ ስለዚህ ነገር ነው ማወራላችሁ። ይሄን ለማድረግ ደግሞ ዓለሙን በወንጌል ለመድረስ ደግሞ ኃይል ካላ ያስፈልጋችሁ። አንድ ጊዜ እንደዚህ በያሰብኩኝ ኃይል ይላል ኃይል እስክትቀበሉ በኢየሩሳሌም ቆዩ ኃይል ከላይ ወርድላችሁ አልጠብቁ ኃይል ይላል ኃይል ለምን አልኩኝ ኃይል ባይኖራቸውስ ዝም ብለው መመስከር አይችሉም ዝም ብለው ክርስቲናን ህይወትን መኖር አይችሉም እነዚህ ሰዎች ኃይል ለምን ስል ከሌላ ኃይል ጋር ስለሚጋጠሙ አገልግሎታቸውን እንዳለ ስትመለከቱ የገቡበት ከተማ ሌላ ኃይል ይጣበቃቸው ነው አንዳንድ ከተማ የሟርት መንፈስ ያለበት ሰው ነው የሚጣበቃቸው አንዳንድ ከተማ ጠንቋይ ነበር የሚጣበቃቸው አንዳንድ ከተማ በአስማት የተሞላ ከተማ ስለነበረ አስማተኞች ነበሩ የሚጣበቋቸው እንግዲህ በአስማት በድግምት በሟርት በመተት በምን በኮተት የተሞላውን ዓለም ለመድረስ ነው እነዚህ ሰዎች ኃይል ታጥቀው የቀረቡት ምንድነው ኃይላቸው እጃቸው ላይ ያለው ቅዱስ ቃሉ ኃይለኛ ነው ሲናገሩት የሰው ልብ ይነካል ክብር ለእግዚአብሔር ይሁን አሁን ጳውሎስ ለምሳሌ ፊልጵስዩስ ከተማ ሲገባ ሊዲያ የምትባል ሀር ጨርቅ ነጋዴ ሴት ይሆን ያገኘ የሚናገረው ቃል እግዚአብሔር ባፉ ላይ ያስቀመጠው ቃል ኃይለኛ ከመሆኑ የተነሳ የሊዲያ ልብ ሰባብሮ ገባ የእግዚአብሔር ቃል ኃይለኛ አያችሁ አሁን ኃይለኛ የሆነውን እግዚአብሔርን ቃል ትተን የኛን አስተሳሰብና ግምት ባገኘነው አጋጣሚ በሚዲያም ይሁን በምን ግምታችንን ለሰዎች ባስተላለፈን ቁጥር ዊክ የሆነ የሰው የሆነ ምናልባትም ያጋንንት የሆነ ሐሳብ ነው እናስተላልፈው ትውልድን ወዴትም የማያሻገር ጭራሽ ሰባብሮ የሚጥል ጭራሽ መረን የሚያወጣ ጭራሽ ከቅዱሱ ሐሳብና ፈቃድ አውጥቶ እርኩስ ነገር ውስጥ የሚያውል ተራ ሐሳብ ነው ምንናገረው ኃይል እዚህ መጻፍ ውስጥ ነው ያለው ክብር ለእግዚአብሔር ይሁን ኃይል ሰውየው ጋር አይደለም ያለው ኃይል እዚህ ጋር ቆሞ የሚናገር ሰው ጋር በፍጹም አይደለም ያለው ኃይል መንፈሱ ላይና ቃሉ ላይ ነው ያለው ስለዚህ ሰው ራሱን አቬለብል ማድረግ ብቻ ነው ስራው በቃ እነሆኝ ጌታ ሆይ ልክ ማንን ልላክ ሲል እኔ ላከኝ አይደለ ያለው ኢሳይያስ የሰው ድርሻ እኔ ላከኝ መልእክቱ የኔ አይደለም ኃይሉ የኔ አይደለም መልእክቱ ያንተ ነው ኃይሉ ያንተ ነው ህዝቡም ያንተ ነው ፎር ዛት ማተር የኛም አይደለም ስለዚህ ሰው ራሱን ይሰጣል እንጂ የራሱን ኃይል አውጥቶ አይጠቀምም የራሱን መልእክትም ሊያስተላልፍ አልተጠራም ኃይል ተቀበላላችሁ ይላችሁ እሺ አሉ አይናቸው ያየ በ40ኛው ቀን አረገ ሚሽኑን ጨርሶ ሄደ ወደ አባቱ ጣላቶችህን የግርህ መረገጫ አስካደርግልህ ድረስ በቀኝ ተቀመጥ ብሎ ተቀበለው በክብር ምን ማለት ነው there is time ሁሉ የሚገዛበት ባየር ላይ ያለው አለቃ መናፍስት ኮተቱ ምን ሁሉ ፍጥረት ሁሉ ጉኡዝ የሚባለው ሰው every creature የተፈጠረ ነገር ሁሉ ከግር በታች የሚገዛልህ ቀን አለ አሁን አይደለም እስከዛ ቀን ና በቀኝ ተቀመጥ mission accomplished ክብር ለእግዚአብሔር የኢየሱስ ክርስቶስ መስዋዕት ተቀባይነት አግኝቷል ማለት ራሱ መስዋዕት አድርጎ ሲያቀርብ አባቱ ተቀብሎታል እሱም ምንድነው ያለው ተፈጸመ አይደል ያለው መስቀል ላይ እውነትም ተፈጸመ የእግዚአብሔር ፕሮሚስ በሙሉ በክርስቶስ ተፈጸመ ና በቀኝ ተቀመጥ አለው ግን ጣላቶችህ የግር በረገጫ የሚሆኑልህ ገና ወደፊት ነው ተብሎ ሁሉ ከግሩበታችን እስኪገዛ ድረስ ይሄው ቤተክርስቲያን በሰራ ላይ ነው ያለችው ምን ይያረገች ለሱ ተገዙ ለመሲሁ ተገዙ እግዚአብሔር ለላከው መዳኔትና አዳኝ እጃችሁን ስጡ ይያለን ይሄው ሄነን እናውጃለን በዘመናችን እዚህ ደቀ መዛሙርት እሺ አሉ ጠብቁ ተባሉ ኃይል ሳትለብሱ እንዳትሞክሩት እዛች አፐር ሩም ላይ ተሰብስበው የኢየሱስ ክርስቶስ እናት ማርያም አለች ሌሎች ሴቶችም አሉ 120 ናቸው አረ ሰላም ራፍ አንድ ላይ እንደምናል ተሰብስበው በዛች ክፍል ይጸልያሉ በቃ ይጠብቃሉ እንዴት አመኑት ጌታን እንዴት በስድስተኛው ቀን አልወጡም ማለቴ ከሙታን ከተነሳ በኋላ 40 ቀን አለ ከዛ በአለ 50 እስኪመጣ 10 ቀን ነው ያለው በ10ው ቀን ውስጥ አምስተኛው ቀን ላይ ስድስተኛው ቀን ላይ እንዴት ሹልክ ብለው አልወጡም እኔ የሚመስለኝ ኢየሱስን ለመጠርጠር አቀማተዋል እነዚህ ሰዎች ለምን ያለው ሁሉ ተፈጽሞ ክብር ለእግዚአብሔር ይሁን ያለው ሁሉ ተፈጽሞ ይነግራቸው ነበር ማመን ያቀታቸዋል ይነግራቸው ነበር ማመን ያቀታቸዋል ከሙታን ከተነሳም በኋላ ሌላ ደቀ መዝሙር አላቋቋመም እነዚህ ደካሞች ናቸው ብሎ ተቷቸው አልሄደ ወደ እነሱ ነው የመጣው ሰበሰባቸው አብሯቸው ሆነ ስለ እግዚአብሔር መንግስት እስከመጨረሻው ቀን ድረስ ያስተምራቸው ቆየ ኃይል ተቀበላላችሁ ጠብቁ ይሄ ተስፋ ቃል ለእናንተ ነው አይዟችሁ ብሎ አበረታታቸው ነው ተቷቸው ሄደው እዛ ቻፐር ሩም ላይ ሆነው መቼ እንደሆነ አይታወቅም ይጠፋበቃሉ 10 ቀን አላላቸውም ደሞ ዝም ብላችሁ ጠብቁ ነው የተባለው ስለዚህ እምነታቸው ቢልድ ስላደረገ በደንብ አሁን ያመኑት ስለመጡ የስከዛሬው ከተፈጸመ የሚፈጸማል ስለዚህ አይነት ልብሳላችሁ ብለን መጠበቅ ነው ይላሉ እየጠበቁ ይላሉ በዛ መጠበቅ ውስጥ ጴጥሮስ ያ ሚክድ ጴጥሮስ ያ ሚንገዳገድ ጴጥሮስ ያ ባንድ ቀን እግዚአብሔር ልጅ ነህ ብሎ ገደርም አንተ ሰይጣን ሲባል የነበረ ሰው ሐዋርያት ሥራ ምዕራፍ 1 ላይ ኮምፕሊትሊ ሌላ ሰው ሆኖ አይዋል ምን ሆኖ አይየው ካላችሁኝ መንፈስ ቅዱስ በሱ ላይ ከመውረዱ በፊት ኃይል ከመቀበሉ በፊት እንኳን የቃሉን ኃይል የተረዳበት መንገድ በጣም ነበር የሚገርመኝ ካስሯ ቀን ውስጥ 6ኛው ይሁን 8ኛው 4ኛው አላቀም ብቻ በመካከል ተነስተው ጴጥሮስ ያደረገው ላሳያችሁ ሐዋርያት ሥራ ምዕራፍ 1 ቁጥር 12 ጀምሮ ላንብብ የሐዋርያት ሥራ ምዕራፍ 1 ቁጥር 12 ጀምሮ በዚያን ጊዜ ደብረ ዘይት ከሚባለው ተራራ ያው ከደብረ ዘይት ተራራ ስለሆነ ያደረገው ከዛ ተራራ ወደ ኢየሩሳሌም ተመለሱ እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው በገቡም ጊዜ ወደሚኖሩበት ሰገነት ወጡ ያቺ አፐሩም ማለት እቺ ናት እንግዲህ 120 ሰው እንግዲህ ምትይዝ ክፍል ናት ማለት ነው እቺ ክፍል ወደዛ ሰገነት ወጡ ጴጥሮስና ብሎ ይጀምራል ምን ማለት ነው ከሐዋርያቱ እንግዲህ በመጀመሪያ ሲጠራ እና ያለን እዚህ ጋር ይሄ ማለት አንዳንዶች በተሳሳተ መንገድ ይተረጉሙታል ይሄን ቃል የሚገርማችሁ ጴጥሮስና ብሎ ይጀምረው ፖፑ ጳጳሱ ጴጥሮስ ስለሆነ ነው የመንግስተ ሰማያት ቁልፍም የተሰጠው ለዚህ ሰው ስለሆነ ከዚህ በኋላ ጴጥሮስ እጅ ላይ የነበረ አሁን ያሉት የካቶሊክ ፖፕ እጅ ላይ ነው ብሎ ይተረጉሙት የሐዋርያት ሥራ ጸሐፊ ግን ጴጥሮስን እስከ ሐዋርያት ሥራ ምዕራፍ 12 ያነሳውና ከዛ በኋላ ይረሳውና ጳውሎስን ነው የሚያነሳው። ጴጥሮስ የተለየ ፖፕ አይደለም። የመንግስተ ሰማያት ቁልፍ ፖፕ እጅ አይደለም ያለው። ከምዕራፍ 1 ጀምሮ ቶሎ የሚያነሳው ጴጥሮስን ስለሆነ ነው። እንደውም አንዳንድ ሰዎች ምን ይላሉ? የሐዋርያት ሥራ እንዴት ይባላል ይሄ? የጴጥሮስና የጳውሎስ ሥራ አይደለም እንዴ? ማለት በዋናነት የተነሱት ሁለቱ አገልጋዮች ናቸው። ከምራፋን እስከ 12 ጴጥሮስን ደጋግሞ ያነሳዋል ከ13 እስከ 28 ደግሞ ጳውሎስን ነው የሚያነሳው እንዴት የሐዋርያት ሁሉ አሁን የቶማስ ሥራ የት አለ እዚህ ውስጥ የማቴዎስ ሥራ የት አለ የእንድርያስ ሥራ የት አለ ይሄ የሐዋርያት ሥራ ሊባል አይችልም የሚል አርጊመንት ያላቸው ጸሐፊዎች እንዳሉ አይቻቃለሁ መንፈስ ቅዱስ ሉቃስን ሲነደው ከሐዋርያቱ ሁሉ በትኩረት በእነዚህ ሁለት ሐዋርያት ወይም አገልጋዮች ላይ ትኩረት እንዲያደርግ ነድቶት እንጂ ሌሎች ሐዋርያት ምንም አልሰሩም ማለት አይደለም ስለዚህ ለምንድን ነው ይሄን ማነሳላችሁ ጴጥሮስ ብሎ ስለጀመረ በቃ ፖፑ ጴጥሮስ ነው እስከ መጨረሻ ጴጥሮስ ነው ከዛ በኋላ ጴጥሮስ ሲያስተላልፍ ቁልፉን አሁን ካቶሊክ እጅ ነው የሚለው ፉርሽ ነው እንደዚህ አይነት ትምህርት የለውም መጽሐፍ ቅዱስ ስማቸውን ይዘረዝርና ቁጥር 14 ላይ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ጸሎታቸው አንድ ነገር ነው ሙላን ነው በቃ የሚሉት ያንን ኃይል እንጠማለን እንጠባሁን ዘምር እንደነበረው አይነት ማለት ነው በቃ ሙላን ባከ እየጠበቅን ነው ልክ ነው አንደፍርም አንችልም አሁን ይሄን አገልግሎት ያለ ኃይል ያለ መንፈስ ቅዱስ ሙላት አንችለውም ገብቶናል አንተ ደግሞ ተስፋ ገብተልናል እናምናለን እንጠብቃለን ይላሉ እየጸለዩ ይላሉ በዛ መካከል የእግዚአብሔር ቃል መረዳቱ በጣም አስደናቂ ሆኖ ያለው ጴጥሮስ እንዴት ስለ እግዚአብሔር መንግስት ከሙታን ከተነሳ በኋላ አስተማራቸው ይላል ግልጽ ነው ሐሳቡ አስተማራቸው ከሙታን በፊት አስተምሯቸዋል ነዛ 3 አመታት አሁንም ከሙታን ከተነሳ በኋላ አልተቀየረም ኢየሱስ መልእክት እግዚአብሔር መንግስት አስተምሯቸዋል ስለዚህ ጴጥሮስ የሚያቃቸው የብሉይ ኪዳን ቃላት አሉ በመዝሙረ ዳዊት ውስጥ የሚያቀዋለ በሕጉም የሚያቀዋለ በነቢያቱ መጽሐፍም የሚያቀዋለ ምን እንዳረገ ተመልከቱ ቁጥር 15 በዚህም ወራት ጴጥሮስ እንዳልኳችሁ ፖፑ ነው ለማለት አይደለም የጴጥሮስን አገልግሎት ትኩረት ሰጥቶ ስለጻፈ ነው የሐዋርያት ሥራ ጸሐፊ በዚህም ወራት ጴጥሮስ 120 በሚያህል በሰዎች ማህበር አብረው በነበሩ በወንድሞቹ መካከል ተነስተ አለ 120 ናቸው ማለት ነው የተሰበሰቡት ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ይሁዳ ማለት ነው ስለ ይሁዳ መንፈስ ቅዱስ እቺን ያዙልኝ መንፈስ ቅዱስ የሚለውን አስቀድሞ በዳዊት አፍ መንፈስ ቅዱስ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና ተመልከቱ የጴጥሮስን መረዳ። መዝሙረ ዳዊት ላይ ያለ ሁለት ክፍል ላይ ያለ ቃል መጥቶለት ነው ለጴጥሮስ። አንደኛው መዝሙር 108 በቅንፍ 109 አንደኛው ደግሞ መዝሙር 68 በቅንፍ 69 ላይ ያለ ቃል አገናኝቶ ሁለቱን ቃል አገናኝቶ መንፈስ ቅዱስ አለ። ምን ማለት ነው? መጽሐፍ ቅዱስ ዲቫይን ኦተር እንዳለው ያምናል ጴጥሮስ። ዳዊት እንዳለው አላለ። መንፈስ ቅዱስ በዳዊት አፍ አለ። ዲቫይን ኦተሩ መንፈስ ቅዱስ ነው፣ ሂዩማን ኦተሩ ግን ማን ነው? ዳዊት ነው። እንዴት አይነት መገለጥ ውስጥ እንደገባ ተመልከቱ ጴጥሮስ። ሌላ ሰው የሆነ ነው ይሄ ሰው። በመንፈስ ተሞልቶ እንዲያረጋ በመንፈስ ተሞልቶ ስንል ቅዱስ ቃሉን ጥለው አይደለም እነዚህ ሰዎች። በመንፈስ መሞላት ቅዱስ ቃሉን የበለጠ እንድንረዳ ካላደረገን እሱን መንፈስ መጠራጠር ነው ያለብን። በመንፈስ መሞላት እርኩስ ህይወት ውስጥ እየመራን ሲሄድ ምንም ካልመሰለን እሱን መንፈስ መጠራጠር ነው ያለብን። መንፈስ ቅዱስ የመዝሙረ ዳዊት ዲቫይን ደራሲ እንደሆነ ያውቃል ይሄ። ይሄ ለስክሪፕቸር ያለውን ቦታ ነው የሚያሳየኝ። መጽሐፍ ቅዱስ እጃችን ላይ የነበረው መጽሐፍ ቅዱስ ተራ መጽሐፍ አይደለም ማለት ነው። ሊድ ያደረገው ዳዊትን እንዲጽፍ ይሄንን ትንቢት ነው የተናገረው ዳዊት። ምናልባት ዳዊት የተናገረበት ዘመንና አሁን ጴጥሮስ ይሄንን ቃል የሚጠቅስበት ሰዓት 700 ዓመት ርቀት አለ። ዳዊት በመንፈስ ቅዱስ ተነድቶ ስለ ይሁዳ ተናግሯል ብሎ አመነ። እንዲህ የተናገረው ቃል ዳዊት የተናገረው ቃል ይፈጸም ዘንድ ይገባል ማለት ይሄን ከማን ነው የቆረጀው? ከኢየሱስ ነው የቆረጀው። ኢየሱስ ሲል ሰምቶ ነው። እንዴ ተባለው ቃል ይፈጸም ዘንድ ሲል ሰምቶታል። ያችን ኮፒ ያደረገና ስለ ይሁዳም የተነገረው ቃል ይፈጸም ዘንድ አለ። ስለ መጽሐፍ ቅዱስ ስለ እግዚአብሔር ቃል ያለው ቦታ በጣም አስደናቂ የሆነ ጴጥሮስ ይውላችሁ። በቃል መሞላት በመንፈስ መሞላት ማለት ኦቶሪቲ ኦፍ ዘ ስክሪፕቸርን ከፍ አድርጎ ማስቀመጥ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃል እየሸራረፉ የእግዚአብሔርን ቃል እያጣመሙ የእግዚአብሔርን ቃል እየናቁና እየረሱ እየተዉ ምንም አይነት መንፈሳዊ ጉዞ የሚባል ነገር የለም። መንፈስ ቅዱስ በዳዊት አፍ አስቀድሞ የተነገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበርና ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበር ብሎ ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ፣ በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ ኤግዛክትሊ ሲጠቅሰው ማለት ነው ቴክስቱን። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን የሚኖርባትም አይኑር፣ ደግሞም ከሁለት ክፍል ስለሆነ የተጠቀሰው ሹመቱን ሌላ ይውሰዳት ተብሎ ተጽፏልን። በመካከላቸው የተፈጠረውን ፕሮብሌም እንኳን የሚፈቱበት መንገድ የእግዚአብሔር ቃል ነበር። በመንፈስ መሞላት በመንፈስ መነዳት በእግዚአብሔር ኃይል መመላለስ ማለት ኬሶቻችንን ፕሮፐርሊ በእግዚአብሔር ቃል መፍታት ማለት። ልድገመው። በመንፈስ መመራት በኃይል መሞላት በቃ የጌታን ስራ ለመስራት ታጥቆ መነሳት ማለት ኬሶች ሲገጥሙን ፕሮብሌሞች ሲገጥሙን እንኳን በዚህ ዓለም ሲስተም ሳይሆን በብልጣብልጥነት ሳይሆን በተገለጠ የእግዚአብሔር ቃል መፍታት መቻል ማለት ነው። ሃንድል ማድረግ ማለት ነው። ሐዋርያቱ እንደዚህ ያደርጉ ነው። እጃቸው ላይ አንድ ኬዝ አለ። 120 ናቸው። እዛች አፐር ሩም ላይ ተሰብስበው እየጸለዩ ነው። ግን አንድ ኬዝ አለ እጃቸው ላይ። ምን? ይሁዳ የተዋት ቦታ። እንደዚህ አሰብኩኝ እኔ። ይሁዳ የተዋት ቦታ ብትጎድል ምን ችግር አለው? በ11 አይቀጥሉም እንዴ? ልክ አንዳንዴ አሁን በቀይ ሲወጣ አንድ ተጫዋች በ10 ይቀጠል አይደለም? በ11 ቢቀጥሉ ስታልኩኝ፣ በ11 ሊቀጥሉ አይችሉም። ኢየሱስ ወደፊት እናንተ በ12 የእስራኤል ነገር ላይ በ12 ዙፋን ላይ ተቀምጣችሁ ትፈርዳላችሁ። ታዲያ በ11 እንዴት ይሆን? 12 ሊሞላ ግድ። ይሄን ያውቃሉ ደቀ መዛሙርት እንጂ ዝም ብሎ ዝም ብሎ የጎደለ ነገር ቢሞላ ይሻላል አይደለም። የግድ ነበር 12ኛው ሰው መምጣትና መሙላት ነበረበት። እንዲህ አይነት ብራይት የሆነ ጭንቅላት ነበራቸው ደቀ መዛሙርቱ ልላችሁ። አም ሶሪ ቱ ሴይ ይሄንን ስናገር በጣም ይቅርታ አድርጉልኝ። የእግዚአብሔርን ስራ ከመስራት አንጻር እንዲህ አይነት መንፈሳዊ አገልግሎትን ከማገልገል አንጻር ምንም አይነት አስተዋይነት ዕውቀት ጥበብ ምናምን ማስፈልግ እስኪ መስል ድረስ የሆነ ኤክስትሪሚቲ ሄደ ይመስለኛል። ሞኝ ምንም ማያቅ ሰነፍ ምናምን የሚችለው ነው የሚመስለው አሁን ይሄንን ይሄ መንፈሳዊውን ስራ ምን ያስፈልጋል? ዕውቀት እኮ ያስፈልግም ጥበብም ያስፈልግም ማስተዋልም ያስፈልግም ብለ ተነስተ ማገልገል ነው የተባለን እስኪ መስል ድረስ ማለት አንድ አንድ ነገራችን አሁን ኮመን ሰንስ ያለው ሰው እንኳን አንደርስታንድ ሊያረጋው የሚችለውን ነገር መሸወድ ይሁን ምን ይሁን እኔ አላቅም አሁን አንድ አንዱ ነገር እንዴ ይሄ እኮ ይላችኋል በጌታ ያለው ሰው ዓለማዊ ሰው ይሄ እኮ አይምሮ ያለው ሰው እንኳን ያቀዋል አሁን እንደዚህ ይደረጋል ይላችኋል በጌታ ያለው ሰው እንኳን ትክክለኛ ስተትን መለየት እስኪችል ድረስ እንዲህ አይነት ጭንቅላት እግዚአብሔር ሰጥቶት በጌታ የሆነን ሰዎች እግዚአብሔር ተጠራነን ምንል ሰዎች እግዚአብሔርን እናገለግላለን ምንል ሰዎች በጣም የሌለ ስተት ስንሳሳት ማለት ያውም ኢንቴንሽናሊ ማለት ስንሳሳት ስናበላሽ ማኒፕሌት ስናረግ ተንኮለኛ ስንሆን በጣም ብልጥ ምናምን ስንሆን እየታየ ነው እነዚህ ሰዎች ግን የእግዚአብሔር ቃል ዕውቀታቸው በጣም እየጨመረ ሲሄድ ነው መመለከተው በጣም በጣም ለቅዱስ ቃሉ የነበራቸው ቦታ በጣም አስደናቂ ነው ስለዚህ በይሁዳ ፋንታ ሰው መሾም አለበት አለ ጴጥሮስ ተነስተ አግባባቸው ሌሎችን እሱ ጋር የነበሩ እንግዲህ 120 ከሱ ጋር ሆነ 119 ቁጭ አርጎ ያስረዳቸዋል ሉክ ይሄ እንደዚህ ነው የሚለው ይሄ ስለ ይሁዳ ቃሉ ነው ስለማን ሊሆን ይችላል ታዲያ ይሄ ቃል መፈጸም የለበት አለበት 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 ምን አይነት መስመር ውስጥ እየገቡ እንዳሉ ተመልከቱ ከዚህም በኋላ የተለያየ ኬስ ሲገጥመን እንዴት ሃንድል እንደምናደርገው እናቃለን ሪፈረንስ አለን በቃጃችን ላይ የሙሴ መጽሐፍ አለ የነቢያቱ መጽሐፍ አለ መዝሙራት አሉ እየወሰድን እሱ ውስጥ ነው ቼክ እናደርገው መንገዳችን ልክ ይሁን አይሁን መፈተሻ መጽሐፍ እጃችን ላይ አለ የሚል ልምምድ ውስጥ እየገቡ ነው እነዚህ ሰዎች ስለዚህ መስፈርት አበጁ ኢየሱስ ክርስቶስ ከኛ ጋር በነበረበት ጊዜ በገባበት በወጣበት አብሮ የነበረ ያይነ ምስክር ከኛ ጋር ደግሞ መጨረሻ ላይ የትንሳኤው ምስክር የሚሆን ሰው አንድ ሰው እንምረጥ አሉ። ለምን የትንሳኤው? የተካደው ትንሳኤው ነው ሞቱ አልተካደም በኢየሩሳሌም። አገር ያያየን የተሰቀለው የሞተው ክደቱ ትንሳኤው ላይ ነው። ክርስትና ደግሞ ቁልፉ ትንሳኤው ነው። እሱ በኩር ሆኖ ተነስቷል ለምን ስለምንከተለው። እዚህ ትንሳኤው ስለተካደ የትንሳኤው ምስክር የሚሆን ሰው እንምረጥ አሉ። በዚህ መስፈርት ሁለት ሰው እኩል አለፈ። ምን ያርጓቸው? እነሱ የሚፈልጉት አንድ ነው 13 ታያርጉትም እንግዲህ 12 ነው። እዛ አንድ ነው የሚፈልገው እንዴት ያርጉ? ጸሎት ጸልዩ። በጣም ደስ የሚል ጸሎት ምራፍ 1 ቁጥር 25 ላይ ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ማንንም ባያስደ አልሆንም እያሉ ነው። የስድስቱ ልብ ወደ ማቲያስ የስድስቱ ወደ እንትና አላዘነበለም። ምንም በቃ ዝም ብለው ነው በቃ ያሉት። ሁለቱም እኩል አልፈዋል። ምን ያርጓቸው? እንደዚህ ብለው ጸልዩ። በጣም የሚገርም ጸሎት ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከውን ከነዚህ ከሁለቱ አንዱን ሹመው አሉ። ይሄን ጸሎት ሲጨርሱ እንዴት ነው የሚሾመው? ወይ ድምጽ ቢመጣሽ እንደ ሐዋርያ ሥራ ምዕራፍ 13 ሳውልንና ባርናባስን ለጠራዋቸው ሥራ ለዩልኝ ሲል መንፈስ ቅዱስን ሰማን አይደል ያሉት? መንፈስ ቅዱስ አልወረደ። መንፈስ ቅዱስ ምዕራፍ 2 ነው የሚወርደው። ከመውረዱ በፊት ምንድነው ማድረግ የሚችሉት እነዚህ ሰዎች? አሁንም የስክሪፕቸር ኖሌጃቸውን ተመልከቱ። አሁን እዚህ ጋር ተጻፈም እንጂ በኔ መረዳት ለምን ይሄን አረጉ ካላችሁኝ ኢያሱ መጽሐፍ ላይ ሄደው ነው ይሄንን ያገኙት። ኢያሱ የከነዓንን ምድር ሲያከፋፍል ለየነገዱ በእጣን ያከፋፈለው። ከንትን ወንዝ ወደዚህ የዳን ነገድ፣ ከንትን ዛፍ ወደዚህ የእንትናን ነገድ፣ ከንትን ጋራ ወደታች እያለ በእጣን ያከፋፈላቸው። ስለዚህ እነዚህ ሰዎች አሁን ጴጥሮስ ምን ያደርጋ ይመስለኛል መጽሐፍ የገለጠ ይመስለኛል ሲገልጥ ኢያሱ በእጣ እንዴ ገላገለ በጣና እጣ ሲጥል ለማቲያስ ወጣለት ይላል። አሁን አንዳንድ ሰው ሐዋርያ በእጣ ይላል። የስ ሐዋርያ በእጣ ለምን የከናን ምድር ሲካፈል በእጣ ለምን አላልክ? እግዚአብሔር በእጣ ይሰራ ነበር። ከመንፈስ ቅዱስ መውረድ በኋላ ከሐዋርያ ሥራ ምዕራፍ 2 በኋላ ግን እጣ የሚባል ነገር የለም። ለምን ወረደ? እግዚአብሔር መንፈስ እዚያ ወራ ሥራ ምዕራፍ 13 ላይ በአንጾኪያ በነበረች ቤተክርስቲያን ሲጾሙ ሲጸልዩ ነበር። ተሰብስበው ያሉ መንፈስ ቅዱስ ሁለት ሰው እንዲህ ለይቶ ይሄን ሰውና ይሄን ሰው ፈልጋቸዋል። እነሱም ወረደ ልባቸው ሞልቷል። ኮንፈርሜሽን ነው ለነሱ። እንዴት ነው ሲባል ኦፍ ኮርስ ዌር ሬዲ ለመሄድ ሚስዮናውያን ሄደን ለመጓዝ ሬዲ ነን ይሄው መንፈሱም ተናገረ አይደል ለዚያ መንፈስ መካከላች ተስማምተው ላቋቸው ከዛ በፊት ግን እግዚአብሔር በጣ ይሰራ ነበር ምን ልላችሁ ነው የእግዚአብሔር መንፈስና የእግዚአብሔር ቃል በጣም ተያይዘው የሚሰሩ ነገሮች ናቸው ቃሉን የወረወረ በመንፈስ መንደድ በጣም በጣም በጥያቄ መታየት አለበት ምራፍ 2 ሐዋርያት ሥራ ምራፍ 2 በዓለ 50 የተባለውም ቀን በደረሰ ጊዜ እንግዲህ ኢየሱስ ካረገ ከ10ኛው ቀን በኋላ ማለት ነው ፋሲካ ይከበራል 50 ቀን ተቆጥሮ ጳራክሊቶስ ወይንም በዓለ 50 የሚባለው ቀን ይከበራል የሃርቨስት በዓላቸው ነው ይሄ በዓል ሲከበር እያንዳንዱ አይሁዳዊ ከተበተነበት ይሰበሰብና አብሮ ያከብራል በእኛ ሀገር ለመስቀል እንደሚከደው ማለት ሁሉም ባንድ ልብ ሆኖ አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምጽ መጣ ተቀምጠው የነበሩበት ቤት ሁሉ ሞላው እንደ እሳትም የተከፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው እንግዲህ እያንዳንዱ ላይ ማለት ነው ተመልከቱ ምን ማለት ነው መንፈስ ቅዱስ በነፍስ ወከፍ የሚጎበኝ መንፈስ ነው በሁሉም 10 ላይ 12 ላይ ምን አመረለም በሁሉም ወንዶቹም ሴቶቹም ማለት ነው በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር የመንፈስ ቅዱስ መምጣት ወይ መንፈስ ቅዱስ ሙላት ብዙ ስራዎች ይሰራል ከሚሰራው አንድ አንኳር ስራ ግን ማናገር ነው ምን ማናገር የእግዚአብሔርን ሐሳብና ፈቃድ ማናገር ትልቁ የእግዚአብሔር ሐሳብና ፈቃድ ምንድነው መዳን በልጁ በኢየሱስ ክርስቶስ መሆኑን ለዓለም ማወጅ ነው እነዚህ ሰዎች በመንፈስ ሲሞሉ የሚያረጉት ይሄንን ነው የሚገርማቸው በመንፈስ ተሞሉ በተለያዩ ቋንቋዎች ተናገሩ ምን አይነት በስትራቴጂ የሚሰራ አምላክ እንደሆነ ተመልከቱት እግዚአብሔር የአይሁድ የሚበተን ህዝብ ነው ከተበተኑበት አገር የመጡበትን አገር ቋንቋ ያውቁታል አይሁዳውያን ቢሆኑም እንኳን ከመኖራቸው የተነሳ ያሉበትን አገር ቋንቋ አሁን ጣሊያን ሄደው ጣሊያንኛ ይችላል ግን አይሁዳዊ ነው በተወለደ ሊቢያ ያለው የአረብ ቋንቋ ይችላል ስለዚህ ከመጡበት አገር ያገሩን የሚኖርበትን አገር ቋንቋ ስለሚያውቁት በዓል ያከብሩ ተሰብስበው መጣው በዓለ 50 ሲከበር አንዱ በፕሮግራም ውስጥ ከሚካተቱት አሁን ለምሳሌ አሁን ጸሎት አለ መዝሙር አለ የቃል ጊዜ አለ ብለን እንደምናስተዋውቀው በዓለ 50 ሲከበር አንዱ ጸሎት ነው ተሰብስበው በመቅደስ ይጸልዩ ነበር እንግዲህ ኢየሩሳሌም ከተማ ሁለት ጸሎት ነው ያለው ተመልከቱ 120ዎቹ አፐር ሩም ላይ ትንሽ የጠባብ ክፍል ውስጥ እየጸለዩ ነው በዓል ያከበረ የመጡ አይሁዳን ደግሞ በመቅደስ እየጸለዩ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 5 ከሰማይም በታች ካሉ ህዝብ ሁሉ ከሩቅ የመጡ ሁሉ ማለት ነው ከሰማይ በታች ማለት በጸሎትም የተጉ አይሁድ በኢየሩሳሌም ይኖሩ ነበር እንግዲህ አይሁድ በኢየሩሳሌም መጥተው ሲጸልዩ መቅደስ ነው ምክንያቱም ሐዋርያት ሥራ ምዕራፍ 3 ላይ ዮሐንስና ጴጥሮስ ወደ መቅደስ ሊጸልዩ ሲሄዱ ይላል እና አይሁዳዊ መቅደስ ነው የሚጸልየው እነዚህ ደግሞ አዲስ ሙቭመንት ስለሆነ ኢየሱስ ተከታዮች ስለሆኑ እዛች ቤት ውስጥ ነው የሚጸልዩ ተመልከቱ መንፈስ ቅዱስ ማን ላይ እንደመጣ መንፈስ ቅዱስ ቃሉን በሚያቆ ሰዎች ላይ ነው የሚመጣ ቅዱሱ ቃልና ቅዱሱ መንፈስ በአንድ ሰው ህይወት ውስጥ መስራት አይቸግረውም ቃሉን ባልተቀበሉ ሰዎች ቃሉን በማያውቁ ሰዎች ላይ ግን የእግዚአብሔር መንፈስ ለመውረድ በጣም አስቸጋሪ ነው የሚሆነው እኔ እንደውም በመኞት ደረጃ መንፈስ ቅዱስ በበዓል 50 ቀን ሲወርድ ኢየሩሳሌም ከተማ ላይ ሁሉ ብሎ ቢወርድ ደስ ይለኛል ቢሆን ነው የኔን ዊሽ ነው የነገርኳችሁ አልሆነም እንጂ ከመጣ አይቀር ምን አለ ከተማውን ቢያጥለቀልቀው ምንድነው ለይቶ 120 ሰው ላይ መውረድ ምክንያት አለው 120ዎቹ ቃሉን በትክክል መረዳት የጀመሩ ኢየሱስ ፕሮፐርሊ ኢንተርፕሬት ያደረገ እግዚአብሔርን ቃል ያስተማራቸው ስለ እግዚአብሔር መንግስት ከሙታን በፊትም ከሙታን ከተነሳም በኋላ በደም ባርጎ ያስተማራቸው ደቀ መዛሙርቱ ናቸው እነዚህ ስለዚህ ለይቶ እነሱ ላይ ነው እግዚአብሔር መንፈስ የመጣ የእግዚአብሔር መንፈስ ሲመጣ ምንድን ነበር ኢፌክቱ ስንል የነዛን ሰዎች ሀገር ቋንቋ ተጠቅሞ ስለ እግዚአብሔር ታላቅ ስራ ስለ እግዚአብሔር ክብር መናገር ነበር ይሄ የሚገርም ስትራቴጂ ነው የሚመለሱ ሁሉ ከወንጌል ሰምተው ነው ወደ አገራቸው የሚሄዱት ስለዚህ ወንጌል ስርጭት በሚገርም ሁኔታ ተካሂዷል ማለት ነው ይዛን ቀን አሁን የሮሜ ቤተክርስቲያን እንዴት ተመሰረተች ቢባል አንዱ ማስረጃ ከሮም የመጡ ስለነበሩ ምራፍ 2 ቁጥር 10 እና 11 ላይ ከሮም የመጡ ስለነበሩ የጴጥሮስን ስብከት ሰምተው የነበረውን እንቅስቃሴ ሰምተው ሮም ሲሄዱ የጀመሯት ትንሽ ፌሎሺፕ ናት ተብሎ ነው የሚታመን ይሄ እግዚአብሔር የተጠቀመበት ስትራቴጂ ነው በመንፈስ መሞላት ከቃሉ መሞላትና ያንን የተሞላነውን ቃል ለትውልድ ከማቅረብ ጋር በጣም የተያዘ ዮሐንስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ክርስቶስ ሲናገር እናንተም ምስክሮቼ ትሆናላችሁ መንፈስ ቅዱስም ምስክር ይሆናል የሚል ቃል አያችሁ የምስክርነት አገልግሎት ሌጣችንን ብቻችንን እንሰራው ስራ አይደለም ቅዱስ ቃሉ በእጃችን አለ የእግዚአብሔር መንፈስ በላያችን ወይም በውስጣችን አለ ስንናገር እኛ ብቻ አይደለንም መስካሪ ከኛ ጋር አብሮ ያለ የእግዚአብሔር መንፈስም ነው የሚመሰክረው ለሰዎች እንጂ አስቡት እስቲ እኔ አሁን ኢየሱስ ሲሰቀል ያላየው ሰውዬ 2000 ዓመት ምናምን አልፎታል ኢየሱስ ከተሰቀለ ዛሬ ነው የተነስቼ ፒያሳ ጋር ምናምን ወጥቼ መንገድ ላይ ይሄድኩኝ እንደው ቀስ ብዬ አንዱን ሰው አስቆሜ እኔ ወንድም ይገርማል ሰው ሁሉ አጥያተኛ ነው እኔም አንተም አጥያተኞች ነን ያጥያት ደሞስ ደሞ ሞት ነው የሚገባንን ሞት ኢየሱስ ወሰደልን እሱ ስለኛ ሞተ ተሰቀለ ሞት ተነሳ አሁን ደሞ ተመልሶ ይመጣል እስኪ መጣ ድረስ ይሄን ወንጌል ስበኩ ብሏል እኔ አሁን ያንን ከሚሰብኩ ሰዎች መካከል ነኝ እኔ ይሄን መዳን ተቀብያለሁ እባክህ ወንድሜ ተቀበል ብዬ ስነግረው እንዴት አርጎ የሰው ልብ ይነካል የኔ ቃል ቢሆን የኔ ንግግር ቢሆን የሰው መንፈስ ቢሆን እንዴት አርጎ ነው ሰው የሰው ልብ ሰርስሮ የሚገባው ብቻዬን አይደለሁም ማለት ነው ሰውየው ከተነካ እጁን ከሰጠ እኔ ብቻዬን አይደለሁም በውስጥ ያለ የእግዚአብሔር ቃል በውስጥ ያለ የእግዚአብሔር መንፈስ የሰራው ስራ ነው ክብር ለእግዚአብሔር ይሁን በመንፈስ መሞላት በጣም ከቃሉ ጋር ይያያዛል ቃሉን ፕሮፐርሊ ከመረዳት ፕሮፐርሊ ከማቅረብ በንጽህና ከማቅረብ ጋር በጣም ይያያዛል ቃሉን ትዊስት እንዳናደርግ ራሱ ጋይድ የሚያደርገን የእግዚአብሔር መንፈስ አንዳንድ ጊዜ የእግዚአብሔር መንፈስ በውስጥ ያለ ብለው ቃሉን አጣመው ለራሳቸው ጥቅም አድርገው በጣም ብዙ ገንዘብ ለመሰብሰብ ምናምን ሲጠቀሙበት አንዳንድ ጮሌዎች ሲታዩ የእግዚአብሔር መንፈስ ሪሊ እንደዚህ ያደርጋል ሰው መርካቶ የሌለ ጭሉል የሌለት አለ አሁን አንዳንድ ጊዜ አሁን መርካቶች ይቅርታ ደግሞ ማለምን ሉሌነት አለ ይታወቃል ማለት እዛ ኤክስፔክት ይደረጋል ለላቹ ነው ማያወጣው ንቃ ያወጣል ይያሉ መሸጥ ምናምን አለ መርካቶ እንዳራድነትም ነው የሚታየው ምን አለ እዛ ቢቀር እኛ ጋር መጥቷል በመንፈስ የተሞላ ሰው ከቅዱስ ቃል ጋር ተቃራኒ ነገር ሲያደርግ ሊዘገነነ ይገባል እኛም ሊዘገነነ ይገባል ስንሰማ ስናይ አንዳንድ ጊዜ እኮ በቃ እንግዲህ ለሱ ፈቅዶለት ይሆናል እንደማለት ሁሉ እናልፈዋለን አላለ ለማንም አይፈቅድም ጌታ ከቃሉም ይበልጥ የለም ስለዚህ ነሰዎች ይናገሩ ነበር መናገር ጀመሩ ይላል ያው ለሁለት ተከፈለ ጉባኤው የትኛው ጉባኤ በቤተ መቅደስ ያለው ጉባኤ ምክንያቱም በኃይል ስለሆነ የመጣ እግዚአብሔር መንፈስ በጣም ጩኸት ነበር በጣም ድምጽ ነበር ነፋስ ነበር ሰዓት ተከፋፈሉ ልሳን ይሄ ሁሉ እንግዲህ ቪዚብል የሚታይ ነገር ነው ምንድነው ማለት ብላል ባጻሎት አቋርጠው ከቤተ መቅደስ እየጎረፉምት ምንድን አንዲት ክፍል ውስጥ ለታብድ ነው እንዴ እናንተ ምንድነው የሆናችሁ እስቲ ታታታታታታታታ ይላሉ እነሱ ከጣላን የመጣው አረ የከጣላን እኛ ይለዋል እኔ ሰው የጣላን አላየሁትም መጥቶ ያቃል እንዴ ፊዙ ሲያየው አያቀው መጥቶ አረ ጉድ ነው ግማሹ እግዚአብሔርን ታላቅ ስራ ነው የሚናገሩት ይላል ግማሹ ደግሞ ሰካራሙን ላይ ይላል መቼም ሰው ደፋር ነው ሚገርማቹ አይሁዳዊ ከጧቱ 3 ሰዓት ይጸልያል እንጂ አይሰክርም እነሱስ ሊጸልዩ አንበር መቅደስ የመጡት ታዲያ እነዚህ ከየት አንተ ተውጣጡ በድፍረት ግን ሰካራ ምናምን ሲሉ ለሁለት ሲከፈሉ በመንፈስ የተሞላው ጴጥሮስ ተመልከቱ ጻሐፊው ጴጥሮስ ላይ ትኩረት ስላደረገ ነው ጴጥሮስ የሚልን በየምዕራፍ ይሄን እድል ምሳሌ አረጋው ማለት ጴጥሮስ አያችሁ ቃሉ ያለው በመንፈሱ የተሞላ ሰው ኦፖርቹኒቲን ይጠቀማል ክብር ለእግዚአብሔር ይሁን እንት ለማረግ እኮ ነው ይሁን አረ እንዳሰባችሁ አይደለም ብለው አስረድቶ ለመቆም እኮ አይደለም ሊመስክር ኃይል ተቀበላላችሁ ከዛስ ምስክሮቼ ትሆናላችሁ ጀመረዋ ኃይል መቀበል ማለት ከመመስከር ጋር በጣም ይያያዛል አሁን አንዳንድ ጊዜ ኃይሉን ለሌላ ነገር ነው የምንፈልገው የሚገርማችሁ ይሄን በደንብ ልናገር ለምን እንደ እግዚአብሔር ኃይል የምንፈልገው አሁን ቀደም ስንዘምር ነበር ከሰኞ ጀምሮ እየጸለይን ነው ከዚህ በፊትም ከዚህም በኋላ ኃይል ማለታችን አይቀርም ኃይል ጌታ ሆይ ኃይል ምን ልታረግበት ኃይል ለምንሽ ኃይል ለምን ኃይልን እኮ ለብዙ ነገር የፈለጉ ሰዎች አሉ መጽሐፍ ቅዱስ ላይ ኃይልን ሌላ ቢዝነስ ሊሰሩበት የፈለጉ ሰዎች ነበሩ መጽሐፍ ቅዱስ ላይ የመንፈስ ቅዱስን ኃይል ከዚህ ህይወጣን አይመስለኝም አሁን ያለው እንቅስቃሴ ኃይልን ለሌላ ነገር እየተፈለገም እየተጠቀምንበትም ነው ይሄ አደጋ ነው። ኃይልን ተቀበላላችሁ ብሎ ወዲያው ምራፋን ቁጥር 8 ምስክሮቼ ኃይል መቀበል ለመመስከር ነው። ኃይል መቀበል የእግዚአብሔር መንግስት ለማስፋት ነው። ለፐርሰናል ዩዝ አይደለም ኃይል የሚጠየቀው። ኃይል ስጠኝ፣ እሳት 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 ይውረድ፣ እሳት ኃይል 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 ምን ልታረግበት ማለት ይሄ እንደ ሪቶሪካል ኳስቸን ነው። ዝም ብዬ እኔንም ጨምሬ ለምን እንድንል ነው? ለምን ነው ኃይል የምንፈልገው? ኃይል ለሌላ ነገር ተፈልጎ ያጣል። አሁንም ኃይል ለሌላ ነገር ሊፈልግ ይችላል። መጠንቀቅ አለበት። ኃይል ምስክር ለመሆን ከሆነ ፐርፌክት፣ ኃይል ለመቀደስ ከሆነ ፐርፌክት፣ ኃይል ለመለየት በቃ ለጌታ ለመለየት የጌታን ሐሳብና ፈቃድ ፊልተር አድርጎ ከዚህ ዓለም አስተሳሰብ ጋር በደንብ ለይቶ ለማወቅ ከሆነ ፐርፌክት። ለሌላ ከሆነ ግን አይጠቅመንም፣ አይጠቅመንም። ህይወታችንን ነው ዲስትሮይ የሚያደርገው። እንዶ ሌላ ኃይልም ሊመጣ ይችላል የጌታ ያልሆነ። ስለዚህ ጴጥሮስ ተነሳ። በእነዚህ ሰዎች መካከል ከእሱ ጋር ሌሎቹ ሐዋርያት ነበሩ። እነሱን አቆመና ይህን እድል እጠቀምበታለዋል። ያደረገው ምንድን ነው? ወንጌል መሰከረላት። እንዳሰባችሁ ስካር አይደለም፣ ተረጋጉ ተረጋጉ፣ ላስረዳችሁ አላቸው። ራሳቸው እጃቸው ላይ ባለው መጽሐፍ ከኢዩኤል መጽሐፍ ጠቀሰ፣ ከመዝሙረ ዳዊት ላይ ጠቀሰ፣ በደንብ አድርገው ነገራቸው። ከዛ በኋላ ራሳቸው ናቸው ምን እናድርግ ያሉት። አንብብላችሁ ምዕራፍ 2 ቁጥር 37 ላይ ይህንም በሰሙ ጊዜ አያችሁ፣ ኃይል ለመናገር ነው የተናገረው ነገር ልባቸውን ነካው። ለምን? ኃይሉ የጴጥሮስ አይደለም፣ ቃሉ የጴጥሮስ አይደለም፣ የእግዚአብሔር ነው። የእግዚአብሔር ቃልና የእግዚአብሔር መንፈስ በአንድ ሰው ህይወት ውስጥ ሲመጣ ይሄን ነው የሚያመጣው ውጤት። እንደዚህ አሉ፣ ይህንም በሰሙ ጊዜ ልባቸው ተነካ። የሰው ቃል ልብ አይነካም፣ የጌታ ቃል ነው ልብ የሚነካው። የሰው መንፈስ ወይም ክፉ መንፈስ ሰውን እንደዚህ ሊነካ አይችልም። ቅዱስ መንፈስ ነው የሰውን ልብ የሚነካው። ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናደርግ? ሰካራሞች ሆይ ነበር እኮ ያሏቸው። ሰካራሞች ሆይ ባሉበት አፋቸው ወንድሞች ሆይ አስባላቸው። ክብር ለእግዚአብሔር ይሁን። ለምን ተነካ ልባቸው? ለምን? የሚያወራው ነገር የጴጥሮስ ከኪሱ ያወጣው ሀሳብ አይደለም። እነዚህ ሰዎች አይሁዳውያን ናቸው። የኢዮኤልን መጽሐፍ ያውቁታል። በመጨረሻው ዘመን ስጋ በለበሰው ላይ ከመንፈስ ያፈሳለሁ የሚለው ቃል የሚጠበቅ ተስፋ ነው፣ የሚጠበቅ ትንቢት ነው። አገናኘላቸው፣ አመጣን። ኢየሱስ ክርስቶስ ሞቶ እንዳልቀረ ከመዝሙር 16 ላይ አስረዳቸው። ዳዊት ስለ ራሱ የተናገረ ይመስላችኋል? ቅዱስህን መበስበስን አትተውም አለ። ስለ ገዛ የዳዊት ስጋማ ተቀብሮ በስብሷል። ምን ጥያቄ አለው? ሞቶ ስላልቀረው ስላልበሰበሰው ስለ ናዝሬቱ ስለ ኢየሱስ ነው አሉ። አሉ የስ ይኸው ነው እውነቱ። ወንድሞች ሆይ አሉ። ክብር ለእግዚአብሔር ይሁን። ኃይል ሲመጣ ይሄን ነው የሚሰራው። ኃይል ከፐርሰናል ቢዝነስ አውጥቶ የእግዚአብሔርን ቢዝነስ እንድንሰራ ነው የሚያደርግ። ኃይል ለምን? ተንበርክከን ቤታችን ጓዳችን ኃይል ኃይል ምን ልታረግበት ምን ላረግበት በጣም መጠየቅ አለብን። እነዚህ ሰዎች ምን እናርግ አሏቸው። ወንድሞች ሆይ ምን እናርግ? ጴጥሮስ በቃ የመጨረሻውን ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ መንፈስ ቅዱስንም ትቀበላላችሁ። እንደ አይሁዳውያን እኮ ነው። ታዲያ አይሁዳዊ ንስሐ አይገባም? እንደ እነ ጴጥሮስም እኮ ንስሐ ገብተው ነው የተከተሉት። የኢየሱስ ክርስቶስ መልእክት ምን? ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለች። ይህንኑ ኢየሱስ የሰበከውን መስበክ ጀመረ። ትክክለኛ ኃይል ሲያገኘው፣ ትክክለኛ የእግዚአብሔር ቃል መረዳት ሲኖረው ይሄን ነበር ያደረገው ጴጥሮስ። 3000 ሰዎች ተጨመሩ። ቁጥር 41 ቃሉንም የተቀበሉ አያችሁ፣ ዝም ብሎ በገፍ ሳይሆን ቃሉን የተቀበሉ። የቱን ቃል? ጴጥሮስ የሰበከውን ቃል። ክሊር የሆነ ሜሴጅ ነው ያቀረበላቸው። የመጀመሪያው ነገር ምን ነው? ኃጢአተኞች ናችሁ ነው ያላቸው። መቅደስ ብትጸልዩም ኃጢአተኞች ናችሁ፣ በዓለ ሃምሳ ብታከብሩም ኃጢአተኞች ናችሁ። አባታችን አብርሃም ኃጢአተኞች ናችሁ። ከማን ተማረው? ከኢየሱስ ከኢየሱስ። ኢየሱስ ቦልድ ነበረ ሲሰብክ። ይሄንን ፈሪሳውያን ሰዱቃውያን መጥተው እንትን ሲሉት ከአባታችን ከአብርሃም አይደላችሁም ከዳቢኖስ ሲል ሰምቶታል። ስለዚህ እነዚህን ሰዎች 3000ዎቹን ሰዎች መጀመሪያ ኃጢአተኞች ናችሁ ነው ያለች። በመንፈስ የተሞላ ሰው ኃጢአተኛን እያባበለ 10 ዓመት አያስከትለውም። ከኃጢአቱ ነፃ የሚወጣበትን ወንጌል ይሰብከዋል። ክብር ለእግዚአብሔር ይሁን። ዛሬ ምድራችን ሌላ ኃይል ነው እየሰራ ያለው። በጣም መጠንቀቅ አለብን። ምንም ተመለስ አይባል፣ እንትን በላ አይባል፣ ብቻ አምጣ ነው የሚባለው። አምጣ ፍራንክ፣ አምጣ ፍራንክ፣ አምጣ። ህይወቱ እኮ ተበላሽቷል። ሁ ኬርስ። በኃይል የተሞላው ጴጥሮስ ግን ንስሐ ግቡ፣ ኃጢአታችሁ እንዲሰረይላችኋል፣ በኢየሱስ ክርስቶስ እመኑ አላቸው። መንፈስ ቅዱስ ስጦታን ደግሞ ተቀበላላችሁ ለኛም ገና ወደፊትም ለሚመጣው ትውልድ ነው ሄ ፕሮሚስ ብሎ እነተኛውን ነገር ሲናገርና ያለን እነተኛ እግዚአብሔር ኃይል ሲመጣ እነተኛ መልእክት አቅራቢ ነው ምን ነው ቃሉንም የተቀበሉ ተጠመቁ በዚያም ቀን 3000 የሚያህል ነፍስ ተጨመሩ በሐዋርያትም ትምህርትና ሚላል አያችሁ በመንፈስ የተሞላ ሰው ከሐዋርያቱ ትምህርት የሐዋርያቱ ትምህርት የኢየሱስ ትምህርት ነው ከየትም ሊያመጡ አይችሉም የነገርኳችሁን ሁሉ ያስተማራችኋቸው ስለተባሉ ኢየሱስ ያስተማረውን ትምህርት ቁጭ አርገው ያስተምሯቸዋል እነዚህን ሰዎች ለምን የእግዚአብሔር መንፈስ ሲመጣ የእግዚአብሔር ቃል ያከብራል ቃሉን ነበር ቁጭ አርገው የሚያስተምሯቸው በመንፈስ መሞላት በኃይል መሞላት ወደ ቅዱስ ቃሉ ካላመጣን እሱ ሌላ ኃይል ነው ዓለማዊነትን ኢንተርቴይን ያደረገን ግን ክርስቲያን ነኝ ብለን እንድንኖር ካደረገን እሱ ሌላ ትምህርት ነው ነይ ሰዎች እንዲነበር አገልግሎታቸው ምራፍ 4 ቁጥር 31 ተቃወሟቸው በጣም ያው ምራፍ 2 3000 ሰው ምራፍ 4 ደግሞ 5000 ሰው ሴቶችና ጻናት ሳይቆጠሩ ይላል ስለዚህ ቁጥሩ እየጨመረ ሲመጣ በጣም ኃይለኛ ፈተና ገጠማቸው የካህናት አለቆች ሰብሰብ ባሉና ታቆማላችሁ አታቆሙም አላችሁ ምኑን ይሄን አዲስ ትምህርት እንደ እግዚአብሔር እንታዘዝ እናንተ እንታዘዝ በቃ ነግረናችኋል ከዚህ በኋላ ወደ እስር ነው ምናን ብለው አስፈራሯቸው እነዚህ ሰዎች ለማዳቸው ምንድነው ተሰብስቦ መጸለይ ነው ባለፈውም ተሰብስቦ ሲጸልዩ አይደለም መንፈስ ይወረደባቸው በቃ አሁንም ሰብሰብ ብለን እኛ ምን ኃይል አለን አሁን እነዚህ ሰዎች ምን ታገልበት ንቋቋም ምን ኃይል አለን እስቲ ተሰብስበን እንጸልይ ተመልከቱ ሲጸልዩ ምራፍ 4 ቁጥር 30-29 ጀምሮ አሁንም ጌታ ሆይ ወደዛቻቸው ተመልከት ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው አያችሁ የኃይል መምጣት ቃሉን በግልጥ ከመናገር ጋር ተያዘ እንደሆነ ገብቷቸዋል እግዚአብሔር እንዲገባን ያድርግ በእውነት ኃይል መሞላት እኛ ሌላ ነገር መስሎ አይደለም ኃይል መሞላት ቃሉን በግልጥ ማቅረብ ነው ቃሉን በግልጥ መረዳት ቃሉን በግልጥ ማቅረብ ላከኘ ነው ሰው አንድ ሰው ይሆናል እንደዚህ አይነት ጉባኤ ሆነ ላከኘ ነው ሰው በግልጥ ተረርቶ በግልጥ ማቅረብ ይሆናል ከማወሳሰብ ከማምታታት እግዚአብሔር ይጠብቀን ቃልህን እንዲን በግልጥነት ቃልህን እንዲናገሩ ስጣቸው አሉ ቁጥር 30 ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ በሁሉም መንፈስ ቅዱስ ሞላባቸው ባለፈው ተሞልቶ አይደለም እንዴ ታዲያ ቢደግሙ ምን ችግር አለ አንዳንድ ክርክር አለ በመንፈስ መሞላት አንዴ ነው በቃ አንዴ ከተሞላ በቃ ያስፈልግም አረ ይሄው በምራፍ 2 ላይ ተሞሉ ምራፍ 4 ላይ ተሞሉ ይላል እንግዲህ አንሰርዘው እንግዲህ ነው የኛ የነሱ ግማሽ ነው የኛ አንዴ ነው እንሞል በመንፈስ ተሞሉና ምን አረጉ የእግዚአብሔርንም ቃል በግልጥ ተናገሩ በጣም የተያዘ ነገር ነው በድጋሚ በመንፈስ የተሞሉት እነሱም የጸለዩት ለምንድን ነው? በግልጥ ቃልህን እንድንናገር እባክህ ከነዚህ ሰዎች ዛቻ እባክህ እንደው አድነን እባክህ መላምጣ ሲሉት በድጋሚ ጓሄድ ማለት እኮ ነው ሂዱ ቀጥሉ ብሎ መንፈሱ እንደገና በእነሱ በግልጥ ተናገረው ይላል በመንፈስ መሞላት ሌሎች ምልክቶች ቢኖሩትም አንድን አማኝ በመንፈስ ሲሞላ ብዙም ያረጋው ነገር ቢኖር በዋናነት ግን ቃሉን በግልጥ እንዲረዳና እንዲያቀርብ በጣም ያግዘዋል ክብር ለእግዚአብሔር ይሁን ሃሌሉያ ምራፍ 7 ስቴፋኖስ ተወሰኑትና አገልግሎት አገልጋዮች ላሳያችሁና ጨርሳለሁ ሐዋርያት ሥራ ምራፍ 7 ዲያቆን ስቴፋኖስ ምራፍ 6 ሲመረጥ ዲያቆን ነበረ ሮቢስ ታነሳው ሰምቻለሁ ማክሰኞለት ወዝ ወንደርፉል በጣም ፊሊፕ ስቴፋኖስ ሐዋርያት ሥራ ምራፍ 6 ላይ የመበለቶች ተበደለን የሚል ችግር ስለገጠማቸው ሐዋርያቱ እኛ እንግዲህ ፕራዮሪቲ የሚባል ነገር አለና ቃሉን ትተን ማዕድልና አገልግሎት የተገባ ስላልሆነ ለዚህም የሆኑ ሰዎች እንምረጣሉና ስትመርጡ ግን እኛን ምርጥላችሁም አለ ሐዋርያቱ እናንተ ምረጡ እኛ ሪኮግናይዝ ነው እናረጋቸው ስትመርጡ ግን ባቦ ሰጡኝ ትየንተና አይቲን ካሽንተናም ቢገባ ምናን ብላችሁ ሳይሆን እንደዚህ አልተጻፈ መሄዳችሁና ተፈልጉት ትየንተን የሚል መንፈስ ቅዱስና ጥበብ የሞላባቸው መልካም ምስክርነት ያላቸው ሰዎች ከእናንተ መካከል ምረጡ አሏቸው ይላል ሐዋርያቱ ህዝቡን ማለት ነው መንፈስ ቅዱስና ጥበብ የሞላባቸው ለዲያቆንነት ተመልከቱ እንዴት አወቋቸው በየጠይቅ ያቃሉ አሁን አንድን ሰው ስታዩት መንፈስ ቅዱስ እንደተሞላ ያስታውቃል ማለት ነው ቢሆን ነው እንግዲህ ምኑ ጋር ነው የሚያስታውቀው እዚህ ጋር ነው ያላቅ ወደዚህ አካባቢ እኔ አላቅም የቱ ጋር እንደሆነ ግን በመንፈስ የተሞላ ሰው ያስታውቅ ነበር ማለት ነው። ሴሌክት ሲያደርጉ ፊሊፖስ፣ እስጢፋኖስ፣ ኒቆላዎስ ምናምን ይባሉ ሰባት ሰዎች ተመረጡ። እነዚህ ነው መረጣቸው? አዎ ኦኬ እንሾምላቸዋለን። ከዚህ በኋላ የዲያቆንነት አገልግሎት በእነሱ ነው የሚካሄደው። ሳያዳሉ አገልግሎቱን ይሰጣሉ። ምክንያቱም መንፈስ ቅዱስ የሞላባቸው ናቸው፣ ጥበብ የሞላባቸው ናቸው። የጥበብ መጉደል አይደል ችግሩን የፈጠረው? ጥበብ የሞላ ደግሞ መልካም ምስክርነት ያላቸው ናቸው። ስለዚህ ሶስቱ የተያያዘ ስለሆነ መረጧቸው። ምዕራፍ 6 ዲያቆን ነበር። ምዕራፍ 7 ግን ኃይለኛ ሰባኪ ነው እስጢፋኖስ። ብሉይ ኪዳንን ጥርግ አድርጎ የሰበከ ሰባኪ እኮ ከአብርሃም ተነሳ። እግዚአብሔር አባታችንን አብርሃምን ጠርቶ ይልና አንኳር አንኳር ፕሮሚሶቹን ያነሳቸው። ከዛ ዳዊትን ጠርቶ ከዛ መሲሁ መጣ ይልና ስለ ኢየሱስ ክርስቶስ መናገር ጀመረ። ሲናገር ተቃውሟቸው በጣም እየጨመረ ሄደ። በነገራችን ላይ በእግዚአብሔር መንፈስ ተሞልቶ የእግዚአብሔርን ቃል ለሰዎች ማቅረብ 100 ሰው ቢሰማችሁ 100ም እጅ ይሰጣል ማለት አይደለም። ምናልባት አንድ ሶስት ሰው ወይም ግማሹ እንዴት አድርጋ አይኑን ላጥፋው ሚል ሊኖር ይችላል። ለምን ወንጌል የሰዎችን ልብ ነክቶ ሰዎችን እንደሚማርክ ሁሉ አንዳንድ ሰዎችን ከበፊቱ የበለጠ ሬዚስት እንዲያደርጉ ልባቸው ሊያደነድን ይችላል። እንዴት ላለ በኢየሱስ አገልግሎት የታየ ነው። ሪጀክሽኑ እኮ ነው መጨረሻ ላይ ወስደው ኢየሱስ እንዲሰቀል ያደረገ። ጲላጦስ እኮ ሊፈታው ፈልጎ ነበር። አረ ይሄ ሰው ኢኖሰንት ነው ምንም አላረገም እንደው እናንተ ስላላችሁ ነው እንጂ ነው። አዎ ፖለቲካ አረጉበት። አንተ የቄሳር ወዳጅ አይደለህ ባንዳ ነህ ማለት ነው። አንተ እሱን ካልሰቀልክ ምናምን ሲሉት ነው በተገፋፍቶ እኮ ነው የሰቀለው። ሚስቱ ሁሉ ህልም አይታ አረ በዚህ ሰውዬ ላይ ምን እባክሽ ተይኝ፣ አንቺ ደግሞ አንቺ ህልም ታያለሽ፣ እዚህ ደግሞ ስቀል ይላሉ። ሁፍ ብሎ ነው የሰቀለው። ምን ማለት ነው? ሬዚስት ማድረግ ነበረ። ኢየሱስ በስጋ ሲመላለስ እንኳን የሚቃወሙ ሰዎች ነበሩ። ከሐዋርያቱ አፍ ሲሰበክ የሚቃወም እንዴት ነው የማይኖር? መደንገጥም አያስፈልግም ማለት ነው። ተቃውሞም አለ። አሁን እስጢፋኖስ እንደ ጴጥሮስ ሰበከ 3000 ሰው ዳነ እንደሚባለው አይደለም። እስጢፋኖስ ግን እስጢፋኖስ ሙልጭ አርጎ ሰበከ፣ ከዛስ ገደሉት ነው የሚል እንደዚህም አለ። ስብከቱ ስህተት ነው? በፍጹም ፐርፌክት የሆነ መልእክት ነው ያቀረበው። በመንፈስ ተሞልቶ ኤግዛክትሊ ምዕራፍ 7 ቁጥር 55 መንፈስ ቅዱስም ተሞልቶ ነው የሚለው። የተናገረውን ነገር ሁሉ በመንፈስ ተሞልቶ ነበር የተናገረው። ታዲያ በመንፈስ ተሞልቶ ተናግሮ ጴጥሮስ ሲሰብክ 3000 ይሄ ሲሰብክ መገደል፣ ያ እንደዚህም አለ። ሬዚስት የሚያደርጉም ሰዎች አሉ። ሬዚስትም ያድርጉ ይቀበሉም፣ የአማኙ ስራ ግን በትክክል እግዚአብሔርን ቃል ማቅረብ። ክብር ለእግዚአብሔር ይሁን። ምዕራፍ 8 ፊሊጶስ ኢትዮጵያዊን ጃንደረባ ሲያገለግለው ምዕራፍ 8 ቁጥር 34 እና 35 ጃንደረባውም ለፊሊጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። ፊሊጶስም አፉን ከፈተ። በመንፈስ የተሞላ ነበር ዲያቆን ሆኖ ሲመረጥ። አያችሁ፣ ዛሬም በመንፈስ የተሞላ አገልጋይ ነው ይሄ ሰው። የሚገርም ወንጌላዊ ነው። ሰማርያ ከተማ ገብቶ በወንጌል አርሶታል ከተማውን። እነ ጴጥሮስ እነ ዮሐንስ ከኢየሩሳሌም መጥተው ቀኝ እጃቸውን ሰጥተውታል። በርታ ጎበዝ፣ እግዚአብሔር ካንተ ጋር ነው። ደግሞ ሲሞን የሚባለውን ጠንቋይ አዋርደውለት ነው እነ ጴጥሮስ ሲሄዱት ወደ አገራቸው። ስለዚህ በጣም የሚገርም አይነት እሳት ውስጥ ያለ አገልጋይ ነው ይሄ ሰው። የጌታ መልአክ መጥቶ ነው በደቡብ በኩል ወደ ጋዛ ምድረ በዳ ሂድና ሌላ አንድ ሰው ታገለግላለህ አለው። ኦኬ ስትፈልግ ህዝብ አገልጋይ ታደርገኛለህ፣ ስትፈልግ አንድ ሰው አገልጋይ ታደርገኛለህ፣ ኦኬ እስማማለሁ ብሎ መልአኩ የነገረውን ነገር አምኖ ሄደ። እንዴት ታዘዘ? የአባቱ የአብርሃም መንፈስ በላዩ ላይ አለ። አብርሃም በስተርጅና እግዚአብሔር ውጣ ሲለው እሺ ብሎ አይደለም የወጣው። ቅድም መዝሙራችን ላይ ልታዘዝህ ፈልጋለሁ፣ አንተን ደስ የሚያሰኝህ እኔን ያስደስተኛል፣ አንተ የምጠላው የእኔ ጠላት ነው አይደለ ስንዘምር የነበረ። ልታዘዝህ ፈልጋለሁ ይሄ ነው እኮ የእግዚአብሔር መንፈስ ያለበት ሰው የኦቢዲየንስ መንፈስ ነው የሚሰጥ፣ የችኮነት አይደለም። ይሄ ሰው የማይሰማ ገገማ አያረግም። የእግዚአብሔር መንፈስ ይቅርታ፣ ገገማ ችኮ ምንም የማይሰማ ቸካካ አያረግም የእግዚአብሔር መንፈስ። አሁን ተመልከቱ፣ ፊሊጶስ ሪቫይቫል ውስጥ ያለ ሰው ነው። እነ ጴጥሮስ እነ ዮሐንስ መስክረውለታል፣ አንተ ትክክለኛ ተራክ ውስጥ ነው ያለው በርታ ብለውታል። ጌታ ግን መልአኩን ልኮ አንድ ሰው እየታገለግላለ ሲለው ደግሞ እሺ የሚል ሰው ነው። This is obedience. እሺ አለ፣ ሄደ፣ አገኘው ኢትዮጵያዊን ጃንደረባ፣ ወጣ ሰረገላ ላይ። ኢሳያስ 53ን ገልጦታል፣ ግን ምን እንደሚያነባ ያውቅ። ልታስረዳኝ ትፈልጋለህ? አዎ እፈልጋለሁ። እሺ ጠየቀው። መጽሐፉ ሰለማን ነው ይሄ የነቢ መጽሐፍ መሆኑ ገብቶኛል ሰለማን እንደሆነ አልገባኝም ሲል ቁጥር 35 ፊሊጶስም ማፉን ከፈተ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንፈስ መሞላት ማለት በቃል መሞላት ማለት በቃሉ የተሞላ ሰው ስለሆነ ይሄ በመንፈስ የተሞላ ወንጌላዊ አገልጋይ ኢትዮጵያዊን ጃንደረባ ፕሮፐርሊ አስተናገደው። በቃ ኢሳይያስ ለራሱ አይደለም ታዲያ ስለማን ነው? ስለመሲሁ ነው። ማን ነው መሲሁ? ይሄውልህ ብሎ ከዚህ መጽሐፍ ጀምሮ ማለት ሌሎችን መጽሐፎችንም ዳሷል ማለት ልጭ አርጎ ነገረው። ኢትዮጵያዊ ጃንደረባ ደስ ይያለው ወንጌልን አምኖ ተጠምቆ ወደ አገሩ ገባ ይላል። የእግዚአብሔርን የማዳን ደስታ ያጣጣመ ነበር። ከዛ በኋላ ጉዞ ሆኖ ወደ አገሩ ያደረገው ማለት ነው። ይሄ ሰው እንግዲህ በመንፈስ ሲሞሉ በቃል የተሞሉ ነበሩ እነዚህ ሰዎች። በመንፈስ መሞላት ሙላኝ ኃይል ሙላኝ መጽሐፉን ግን ወርውሮ አይቻለም አይቻለም አይቻለም። ኃይሉ ያለው መጽሐፍ ውስጥና መንፈስ ውስጥ ስለሆነ በመንፈስ መሞላት ማለት ከቃሉ ጋር አታችድ መሆን ማለት። ክብር ለእግዚአብሔር ይሁን። መጨረሻውን ልናገርና ልጨርስ። ሐዋርያት ሥራ ምዕራፍ 13 ላይ ጳውሎስ ከአንጾኪያ ቤተክርስቲያን ሚስዮናዊ ተደርጎ ተላከ ከባርናባስ ጋር ለአገልግሎት እንደወጡ ይሄዱባቸው የተወሰኑ ከተሞች አሉ። በተለይ አንደኛው ከተማ ላይ ሲደርሱ ቅድም እንዳልኳችሁ ኃይል የሚለብሱት ከሌላ ኃይል ጋር ስለሚጋጠሙ ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 7 ጀምሮ ላንብብላችሁ። እርሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው አገረ ገዢ ጋር ነበረ። ጠንቋይ አንድ በርያሱስ የሚባል ጠንቋይ ነው ከዚህ አገረ ገዢ ጋር ነበር። ይህም በርናባስና ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ ይላል። በርናባስና ጳውሎስ እዛ ከተማ ሲገቡ ሰርጊዮስ ጳውሎስ የሚባል አገረ ገዢ መስማት ፈለገ እግዚአብሔርን ቃል። አሁን አንዳንድ ጊዜ እኛ አይመስለንም እንጂ ትልልቅ ስልጣን ላይ ያሉ ሰዎች የእግዚአብሔርን ቃል መስማት የማይፈልጉ ይመስለናል። ሰዎች ናቸው፣ ይፈልጋሉ። ይኸው ኢትዮጵያዊ ጃንደረባ እንግዲህ የገንዘብ ሚኒስቴር ነው በዛን ሰዓት፣ ግን የእግዚአብሔርን ቃል መስማት ይፈልግ ነበር። ይህም አገረ ገዢ ነው፣ ግን የእግዚአብሔርን ቃል መስማት ይፈልጋል። ስለዚህ እዚህ ከተማ የገቡ ሁለት ሰዎች አሉ ሰምቻለሁ። ማን ናቸው? በርናባስና ጳውሎስ ይባላሉ። ጥሩልኝ፣ ይንገሩኝ የእግዚአብሔርን ቃል አለ፣ መስማት ፈለገ። ቁጥር 8 ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማመን ሊያጣመን ፈልጎ ተቃወማቸው። ለምን? አገረ ገዢውን እስከ ዛሬ ድረስ መልእክት እያመጣ ሲያገለግለው የነበረው ጠንቋዩ ነው። አሁን እነ ጳውሎስ ገቡ እዛ ከተማ። እነሱ ደግሞ ጠንቋይ አይደሉም፣ እነሱ የእግዚአብሔርን ቃል የሚያስተምሩ ናቸው። ልዩነት ታያላቸው። የእግዚአብሔርን ቃል ይዘን ወደ ሰዎች ካልቀረብን ጠንቋዮች ያገለግሏቸው። የእግዚአብሔርን ቃል ይዘን ለትውልዱ ካልመጣን አስማተኛው፣ መተተኛው ምድሪቱን ይበላታል። የእግዚአብሔር ሕዝብ ሆይ እንታጠቅ። ክብር ለእግዚአብሔር ይሁን። ለትውልዱ መልእክት ይኖራል፣ አለዚያ ይበላል ትውልዱ። አሁን ይህ ሰውዬ ከጀርባው ጠንቋይ አለ፣ አገር እያስተዳደረ ከጀርባው ጠንቋይ አለ። ግን እግዚአብሔር ፈልጎታል ይሄንን ሰው የአገረ ገዥውን ሊያድነው ማለት ነው። ቤት በኩል ትርፉ ሊነካበት ነው አጠንቋዩ እና ከኋላ ኋላ እየተከተለ ዝም በል የኔን ሰው ልትወስድ ነው እንዴ? እስከ ዛሬ ድረስ እኔ ከጀርባው ያለሁት በጥቅም ተያይዘናል፣ ተሳስረናል፣ አትነካብኝም እያለ እነዚህ ደግሞ ሚስዮናውያን ናቸው። ለዚሁ ፐርፐዝ ነው የመጡት፣ ሌላ ቢዝነስ የላቸው። ሰውየው ደግሞ መስማት ፈልጓል። እንዴት እንደሚሆን ተመልከቱ። ተቃወማቸው፣ ሊያጣምም ፈልጎ ተቃወማቸው። ቁጥር 9 ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ አያችሁ። የእግዚአብሔር መንፈስ ለየከተማው የሚሆን መንፈስ እንደሚሞላን ታውቃላችሁ። ለየቦታው ኢቭን በገዢዎች ፊት ስትቆሙ አትፍሩ ስለምትናገሩ። ለምን? የአባታችሁ መንፈስ ነው በእናንተ ሆኖ የሚናገረው አለ ጌታ ኢየሱስ። አሁን ይሄ ሰው በዚህ ሁኔታ ውስጥ ነው ያለው፣ እየተቃወማቸው ነው። ጳውሎስ ደግሞ መናገር ፈልጓል። እንዴት አድርገው ይናገር? በመንፈስ መሞላት ግድ ነበር። በመንፈስ ተሞልቶ በቃራ ጥፊ መታው አይደለም የሚለው፣ በመንፈስ ተሞልቶ የእግዚአብሔርን ቃል ለአገረ ገዢ አቀረበ። ሰውየውን ግን ምን እንዳደረገው ተመልከቱ። በመንፈስ መሞላት ብልጣብልጥ አይደለም የሚያደርገው። በመንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከተው፣ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ። ምናልባት አሁን ይህን ሲናገር እንዴት ሰው የዲያብሎስ ልጅ ይባላል? ኢየሱስ እናንተ ከአባታችሁ ከዲያብሎስ ናችሁ ብሏል። የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍም። ራሱ ድምፁ ሁሉ ይመጣብኛል እኔ አሁን አታርፍም እንቀስ ብሎ አታርፍም ኖ ሊሆን አይችልም። እንደ አታርፍም እንደዚህ አይባል፣ ታርፋለህ አታርፍም ነው። አረ እንደዚህ ካልተነበበ እንዴት ይሆናል? እግዚአብሔር ቃል እንጂ አስቡት። አሁን እንደዚህ ብዬ ባነበው አሁን አንተ የዳብሎስ ልጅ የጽድቁ ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍም ነው አረ ሳይሰጥም በፍጹም አሁንም እነሆ የጌታ እጅ ባንተ ላይ ናት እውርም ትሆናለህ እስከ ጊዜውም ፀሐይን አታይም አለው ይላል ያን ጊዜም ጭጋግና ጨለማ ወደቀበት በእጁም የሚመራውን እየዞረ ፈለገ እስከ ጊዜው ፀሐይን አታይም ማለት ለዘላለም አሳወረው አይደለም አንዳንድ መራገም የሚያምረው ሰው እቺን ጥቅስ ተጠቅሶ ባክ ጳውሎስም ተራግመ አራራራራራ የኢየሱስ ትምህርት ነው ገበርን የሚያረጋንኛ ለምን እንደ ይሄን ያረጋው ጳውሎስ ሰውየውን እስከ ያገለግለው ድረስ ነው እንደ ሆልድ እንደማረግ ነገር ነው ያደረገው እስከ ጊዜው አታይም ማለት ድንብርብሩ ወጣ ግን እኮ አገረገዥውን እመራለሁ ባይ ነበር ይውላችሁ ካውንተር ፊት በእግዚአብሔር ኃይል ሲዋረድ ተመልከቱ ምዕራፍ 8 ላይ ሲሞን ተዋርዷል አይደል ጠንቋዩ ኡነተኛ ኃይል ኡነተኛ የመንፈስ ቅዱስ ኃይል ካውንተር ፊትን ባፍጢሙ ነው ገልብጦ የሚደፋው ክብር ለእግዚአብሔር ይሁን እንጂ እንዳምታታ አብሮ አይቀጥልም ማለት አሁን ጠንቋዩ እንደዚህ ነው ያረገው ካገረገጁ ኋላ ሆኖ እንዳማካሪም አርጎት ነበር ይውላ ሀገሪቱ ምትመራው እንዴት መሰለ ኢኮኖሚውን እንደዚህ እንትኑ እንደዚህ እንትኑ እንደዚህ ያለ ነበር መጣ ኡነተኛ የእግዚአብሔር ኃይል ክብር ለእግዚአብሔር ይሁን በመድራችን ላይ እንዴ አይነት ኃይል ይላክ እግዚአብሔር በቃ ሚለይ ማለት ነው በቃ የተምታታውን በቃ ጭምልቅልቁ የወጣውን ነገር በደንብ መለየት የሚችል ጄኒውን የእግዚአብሔር ኃይል ይምጣ ክብር ለጌታ ይሁን ቃሉን በግልጥ የሚናገሩ አገልጋዮች ለዚህ ምድር ይነሱ እስከ ጊዜው አታይም አለው ያን ጊዜም ጭጋግና ጨለማ ወደቀበት በእጁም የሚመራውን እየዞረ ፈለገ በዚያን ጊዜ አገረገዡ የተደረገውን ባየ ጊዜ ይላል አንዱ ደንግጧል መካሬ በጭጋግት እንት አይኑ ታወረ እድ ጉድፈላ አማካሪው ኮንሰልታንቱ ጉድፈላ ያለ ነው የሚመስለኝ ጉድ 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 አረ ምንድን ነው የመጡት እነዚህ ሰዎች በገዛጄ ትምህርት ልማር ብዬ በገዛጄ አምጡልኝ ብዬ አረ የሚገርም ነው በጨበጣ ነው እንዴስ ከዛሬ ድረስ ያማከረኝ ነበር ረሚገርም ነው ብሎ ደንግጧል ያንን ባየ ጊዜ ይላል አገረገጁ ተደረገውን ባየ ጊዜ ይልና ይሄ ብቻ አይደለም ከጌታ ትምህርት የተነሳ ተገርሞ አመነ there is power demonstration እንደገና ደግሞ የጌታ ትምህርት የሚባላል የጌታ ኃይል በጳውሎስ በኩል እንደሰራ ማይቷል ይሄ ብቻ አይደለም ያሳመነው ቁጭ አርጎ አስተማረው ለምን የሚያውቅ የለማ ለጊዜው ተይዟልና ሰውየው አይኑ እሱ ለራሱ የሚመራው እየፈለገ ነው እንኳን ሊያውከና ሊረብሽ ተዋረድኩኝ ጉዶንኩኝ ጉዶንኩኝ ይላል ወደ ጥግ ሄዶ ማለት ነው ቁጭ አርጎ አስተማረው አገረገጁን ከዛስ አመን ፓወር ዲሞንስትሬሽንም ይጠቅማል የጌታ ትምህርትም እኩል ይጠቅማል ማለት ሰውየው አመነ እንደዚህ ያላችሁ ብትሄዱ ሐዋርያት ሥራ ምዕራፍ 16 ላይ ማርት መንፈስ ያለባትን ሴትዮ ታያላችሁ እነዚህ የጌታ የሚመስሉ ግን ያልሆኑ ኃይሎችን የሚውጣቸው ትክክለኛው እግዚአብሔር ኃይል ሲመጣ በመድራችን ላይ እግዚአብሔር እሱን ያደርግ እዚህ እግዚአብሔር መንፈስ ከእግዚአብሔር ቃል ጋር በጣም የተያዘ ነው ሮሜ ምዕራፍ 1 ቁጥር 16 ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው አይደለም የሚለው ለሚያምን ሁሉ ማለት ሰው የሚያምነው ሲሰበክ ነው ስለዚህ የሚሰብክ ሰው ቃሉን አምኖት ሲያቀርበውና በትክክል በመንፈስ ቅዱስ ተነድቶ ሲያቀርበው የሚሰሙ ሰዎች ያምናሉ የሚያምኑት እንዲድ ነው የእግዚአብሔር ፈቃድ ነው እዛ ውስጥ ነው የእግዚአብሔር ኃይል የሚተላለፈው ወይም የሚገለጠው ይላል ስለዚህ ለምድራችን በእውነት ይሄንን ሰሞን ስንጸልይ ጌታ ሆይ በመንፈስ ሙላን ግን በመንፈስ እንሞላ ቅዱስ ቃልህን ጥለን መሆን የለበትም ቃልህ ጓደኛችን ይሁን ክብር ለእግዚአብሔር ይሁን በቃ በመታ እንደም እናነበው መጽሐፍ ሆነ የለበትም ወይም ከሰው ምን ሰማ ሆን እንደኔ ሰው ቆሞ ሲሰብክ ብቻ ምን ሰማው መጽሐፍ ሆነ የለበትም እንደሱማ ቢሆን እኮ መጽሐፉ ራሱ የተወሰኑ ሰዎች እጅ ነበር መቀመጥ ያለበት በተለያየ ቨርዥን እኮ ነው እጃችን ላይ ያለው ለምን በተለያየ ቋንቋ እንዲተረጎም እግዚአብሔር አደረገ ለምን ይሄንን ሁሉ ኦፖርቹኒቲ እና አክሰስ ሰጠን በቃ መጽሐፉ ጓደኛችን እንዲሆን እዚህ ይሄ ቃል ኃይል አለው እግዚአብሔር መንፈስ ኃይል አለው እዚህ ቃሉና መንፈሱ በጣም አብሮ በአማኝ ህይወት ውስጥ የሚሰራ ስለሆነ ጌታው ይጠማል በቃሉ ውስጥ ያለው ኃይል ይጠማል በመንፈሱ ውስጥ ያለው ኃይል ይጠማል ግን ኃይል ለሌላ ነገር እንዳልጠማር ዳይ ላንተ ዓላማ ላንተ ፐርፐስ ክብር ለጌታ ይሁን እንጸልይና እንጨርስ ሃሌሉያ ኃይል ለምን እስቲ የምር ራሳችንን እንጠይቅ በእውነት ለምን ፈለኩት ጌታ ሆይ ለምን ፈልኩ ምን ሲሆን ለማየት ነው የፈለኩት ኃይልህ ማለት ምን አይን ምን ልፈጥር ነው የፈለኩት ምናልባት በተሳሳተ መንገድ ከሆነ ምንጣመው እግዚአብሔርን ኃይ ሰዎች እኔን አይተው ምን እንዲሉ ፈልጌ ነው? አንተ ደግሞ የመንፈስ ቅዱስን ኃይል መስጠው ለፐርፐስ ለዓላማህ ነው። ይሄው በሐዋርያቱ ላይ ሲመጣ እንዲ ነበር የሚያደርጋቸው። ከቅዱስ ቃል ጋር ያላቸው ቁርኝት አስደናቂ ነበር። ባክ እንደዚህ ልረዳው ይያልን በጌታ ፊት እንጸልያለን። ኃይል ለምኔ ለምን ፈለኩት? ሃሌሉያ! በመንፈስ መሞላት በቃሉ መሞላት መንፈስ ይምላባችሁ ይልና ቃሉ ደግሞ በመሞላት ይኖርባችሁ ይላል ጳውሎስ በመልእክቱ። በመንፈስ መሞላት በቃሉ መሞላት ጌታ ኢየሱስ ሲናገር ይሄም ነግራችሁ ቃል መንፈስም ህይወትም ነው አለ። በጥበብ የተሞላ ውሳኔ እንድንወስን የሚያደርገን የእግዚአብሔር መንፈስ ያለበት የእግዚአብሔር ቃል። ንጸልይ። መጽሐፍትንና የእግዚአብሔርን ኃይል አታቁምና ትስታላችሁ አላቸው ሰዱቃውያንን። በመጽሐፍ ቅዱስ ውስጥ ያለ የእግዚአብሔር ኃይል አለ ነበር የሚላቸው። የትንሳኤ ኃይል እንዴት ትንሳኤ ሙታን አለ ሲሉት ሲጠይቁት እንዴ በመፍጠር ውስጥ እኮ የእግዚአብሔር ኃይል ተገልጧል፣ በትንሳኤም የእግዚአብሔር ኃይል ነው ይሄንን የሚያደርገው፣ ግን እናንተ መጽሐፍትንም አታቁም ኃይሉንም አታቁም ትስታላችሁ አላችሁ። እሰው የእግዚአብሔርን ቃል በለም ካላወቀ ይስታል። በቃሉ ውስጥ ያለውን የእግዚአብሔርን ኃይል ማየት ይሁንልን። ሃሌሉያ! አንድ ክፍል ስናነብ እስቲ የእግዚአብሔር ኃይል እዚህ ጋር የቱ ነው ብለን ቼክ ማድረግ መጠየቅ እንድንለምድ እግዚአብሔር ይርዳን። ዘፍጥረት ምዕራፍ 1 ቁጥር 1 እንገልጠን ስናነብ እግዚአብሔርን በመጀመሪያ ሰማይና ምድርን ፈጠረ ሲል ኃይል አለ እዛ ውስጥ። ያለ ኃይል ሊፈጠር አይችልም። እንደዚህ እንጸልይ እስቲ። ጌታ ሆይ ቃልህን ሳነብ ኃይልህን ልየው፣ ስትፈጠር ኃይልህን ልየው፣ የሪዴምሽን ሥራ ስትሰራ በማዳን ውስጥ ኃይልህን ልየው። ሃሌሉያ! በትንሳኤ ውስጥ ኃይልህን ልየው። ኃይል ሃሌሉያ!
Heile hin shallow ፈልጋለሁ ዶ ሻለ Mengerin astembre Yekenawin godana Hewetin enditades Bekali endisvena Nefse mitfele Meramena Bemekanyetu smelo Kevrihin maitel Nafse Yemit felega Ulgize Meramena Ndekale Ekale mero Ante desmasenyet Fitehen shallow Fiteh feligal Heilehen shallow መንገድ አስተምረ የቀናውን ጎዳና ህይወት እንዲታደስ በቃል እንድጸና ነፍሴ በመገኘት ስመሮ ክብሬ ማይ ነፍሴ ትፈል ሁልጊዜ እንደ ቃል
Yeah. እግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን በመካከላችን ስላሳየን ጸጋ ክብር ለእግዚአብሔር ይሁን ቃወገኖቼ ሄነው እግዚአብሔር የተናገረን መጻሕፍትን የእግዚአብሔርን ኃይል በመጻሕፍት ያለውን የእግዚአብሔር ኃይል ወገኖቼ እውነተኛ የሆነ የመንፈስ ቅዱስ መገኘት ሲሞላችሁ የበለጠ ቃሉን ያስወድዳችኋል። ሕያው የሆነ የእግዚአብሔርን ቃል የሚያስጸይፍ መንፈስ ከእግዚአብሔር ሊሆን አይችልም። ቃሉ የተጻፈው በመንፈስ ቅዱስ ነጅነት የሚገለጠው በመንፈስ ቅዱስ ነጅነት እንደ ተመለከትነው የቃሉ ኃይል የሚገለጠው በመንፈስ ቅዱስ ነንደዚ አይነት ትውልድ አርጎ እግዚአብሔር ያስነሳ ቃሉን በኃይል የሚገልጥ ምክንያቱም የገጠመን ሌላ የጨለማ ኃይል አለ በቃሉ የታጠቀ መንፈሱን የተሞላ ትውልድ ስንሆን ብቻ ነው የምንጋፈጠው በመንፈስ የተሞላ የቃሉ ወዳጅ መሆን ፈልጋለሁ ነው በቃ ጸሎታችን በመንፈስ የተሞላ ግን ቃሉ ወዳጅ በመንፈስ የተሞሉ ሁሉ ቃሉን በሚገርም ድፍረት ተናገሩ በሚገርም ትርጓሜ ቃሱ ነበር በሚገርም ትርጓሜ እየሰጡ አዋቂ መምሰልም የእግዚአብሔርን መንፈስ ሊያስጠለን አይገባም በእግዚአብሔር መንፈስ የመቀጣጠል ስሜትም ቃሉን ሊያስጠለን አይገባም ጸሎት ከመጨረሻችን በፊት ምናልባት አዳዲስ እንግዶች ካላችሁ ዛሬ ለመጀመሪያ ጊዜ መካከላችን የተገኛችሁ በየምሽቱ እንደምናደርገው እንጋብዛችኋለን ኦንላይንም ካላችሁ ወደዚህ ጌታ እንድትመጡ ህይወትን ወደሚለውጠው ወደ ክርስቶስ እንድትመጡ እንጠይቃችኋለን እንጋብዛችኋለን ጌታችን ራሱ ነው የሚጋብዛችሁ እናንተ ደካሞች ቸክማችሁ የከበደ ሁሉ ወደ እኔ ኑኔ አሳርፋችኋለሁ ብራና አዳዲስ እንግዶች ካላችሁ እዚህ አስተናጋጆች እንዲያገኛችሁ የምትፈልጉ እጆቻችሁን ከፍ ብታረጉ አስተናጋጆች መጥተው ያገኛችኋል ይጸልዩላችኋል አለ አዲስ ሰው እኔ አዲስ ሰው ነኝ ጸሎት ፈልጋለሁ ህይወቴ እንዲለወጥ ፈልጋለሁ ይሄንን ህይወት መቀበል ፈልጋለሁ የምትሏላችሁ እስቲ እጆቻችሁን ከፍ አድርጉ ቁጭ ብላችሁም ከሆነ እጆቻችሁን ከፍ አድርጋችሁ ካሳያችኋቸው በአካባቢያችሁ አስተናጋጆች ስላሉ ያነጋግሯችኋል ይጸልዩላችኋል ያማክሯችኋል ሌላ አማራጭ ደግሞ ስክሪን ላይ ምናልባት ማውጣት ከቻለን አንድ የስልክ ቁጥር አለ ዛ ላይ ስማችሁን ቴክስት ካረጋችሁም ኦንላይንም ካላችሁ ስማችሁን ቴክስት ካረጋችሁ እዚ ቁጥር ላይ ስክሪን ላይ ያለ ቁጥር ላይ ደን ይደውሉላችሁና ያገኛችኋል እዚ ካላችሁ ግን ጆቻችሁን ካነሳችሁ ደግሞ እዚሁን አነጋግራችኋለን እግዚአብሔር ይተመሰገነ ይሁን ሁላችን ቆመን በእግዚአብሔር ፊት ጸልየን ጨርስ ቃልህን ወዳጅ ግን በኃይል የተሞላ አርገኝ ብለን እንጸልይ ጣጭር ጸሎት በኃይል የተሞላ በመንፈስ የተሞላ ግን ቃልህን ወዳጅ መጽሐፍን ወዳጅ መጽሐፍተንና እግዚአብሔርን ኃይል ኤክሰርሳይስ የሚያደርግ ትውልድ እንድንሆን በመድራችን የጠፋው እሱ ስለሆነ ወንድሞቼ እህቶቼ የተዘጋን መጽሐፍ እንድንከፍት ነው መንፈስ ቅዱስ ኃይሉን የሚሰጣን ለዚህ ነው የዛሬው ርዕስ ቅዱሱ ቃሉና ቅዱሱ መንፈስ ያልነው ቀማይነጣጣ ሪያሊቲ ስለሆነ ቃሉን አንባቢ ቃሉን ተርጓሚ ቃሉን የሚያውጅ ግን በመንፈስ የተሞላ ቾጃችንን ከፍና አርግና ልቤን በመንገድ ላይ አኖራለሁ ምትለዋን አንድ ሁለት ጊዜ ደግመናት እንጨርስ ቃልህን በልቡና ያኖራለሁ ስለምትል በጣም it's very powerful ከሰማነው የእግዚአብሔር ቃል ጋራ በጣም አብሮ መሄድ ነውና ጆቻችንን ዘርግተን አንድ ሁለት ጊዜ በቃ ቃልህን በልቡና ያኖራለሁ እንላን እንጨርሳለን
Lepe Mamangarila Tiyala Kale Mariponai Anurala Lepe Mamangarila
ጊዜ እድል ፋንታችን ይሆነልን ቃልህን በልቡናው ያዘ አንተን እንዳይበድል በመንፈስ የተቀጣጠለ መንግስትህን የሚያወጅ በድንቆችና በተአምራት በኃይል ቅዱሱን ቃልህን የሚያወጅ ትውልድ እንድታረገን እንጸልያለን ስለተናገርከን እናመሰግናለን በዚህ በነኚ ቀናት ውስጥ መገኘት በመካከላችን ስለሆነ አቤቱ እግዚአብሔር አምላካችን ሆይ መውጣት እስከማያስመኝ ድረስ እግዚአብሔር ሆይ በመካከላችን በክብር ስላለ በዚህ ስላከበርከን እናመሰግናለን ይሄ ያንተ ጸጋ ነው ክብር ላንተ ይሁን እግዚአብሔር አምላካችን ሆይ ይሄ መንፈስ አሁንም እየተቀጣጠለ በሚመጡትም ቀናት እንዲጨምር እንጸልያለን ከዚህ ስንወጣ እግዚአብሔር አምላክ ሆይ ፕሮግራሙን በጨረሰ አይነት መንፈስ ሳይሆን ልባችን ላንተ ተከፍቶ እግዚአብሔር አምላካችን ሆይ ልባችን መንፈሳችን ላንተ ነቅቶ የምንወጣበት እንዲሆን እንጸልያለን ሌሊቱ የተባረከ እንዲሆን ጌታ እግዚአብሔር ሆይ የሚመጡት ጊዜያት የተባረኩ እንዲሆኑ እግዚአብሔር አምላካችን ሆይ በየተሰማራንበት ቦታ ሁሉ የክብር ኃይል እንዲያገኘን እንጸልያለን በኃይል መታጠቅ እንዲሆንልን በቃልህ መታጠቅ እንዲሆን እጸልያለሁ በዚህ ምሽት በዚህ ተገኝተው ያለ መታከት ለመጸለይ እግዚአብሔር አምላክ ሆይ ቃልህን ለመስማት ለማምለክ የተጉ ወንድሞቼ እህቶቼ የተባረኩ ይሁኑ ኦንላይንም ከኛ ጋር ሆነው ቃልህን ይሰሙ መንፈስህን የተካፈሉ ሁሉ የተባረኩ ይሁኑ እግዚአብሔር አምላካችን የልባችን ናፍቆት የተባረከ ህዝብ መሆን ተባርኮ ለበረከት መሆን እግዚአብሔር አምላካችን ሆይ ኃይልህን ተቀብሎ ቃልህን ተቀብሎ ለዚህ እየጠፋ ላለ ትውልድ ተስፋ ሆኖ መገኘት ነው ጌታ ሆይ ቃልህ ለተዘጋባት መጽሐፍህ ለዘመናት ለተዘጋባት ለዚህች ምድር የመጽሐፍህ መገለጥ ምክንያት እንድታደርገን የኃይልህ መገለጥ ምክንያት እንድታደርገን እንጸልያለን ህዝብህን በዚህ ባርክ ያንዳንዳችን ስንወጣ ከሁላችን ጋር እንድትሆን ህዝብህን ላንተ አሳልፌ እሰጣለሁ በጌታ በኢየሱስ ክርስቶስ ስም አሜን ጌታ ይመስገን እግዚአብሔር ስለባረከን ክብር ለእግዚአብሔር ይሁን